የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱኮን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የካቲት 12 የሰማዕታት ቀን። ኢትዮጵያ የ3000 ዘመን የታሪክ ባለቤት፣ የራሷ ባህልና ያኗኗር ዘይቤ፣ የራሷ ስልጣኔና ቅርስ ያላት ትልቅ ሀገር ነች። ልጆቿ እነዚህን የራሷ የሆኑትን ለመጠበቅና ለማስከበር ሲሉ አጥንታቸውን በመከስከስና ደማቸውን በማፍሰስ ለውድ ሀገራቸው መስዋዕትን ሆነዋል። ዛሬ ምነው ከነዚህ መስዋዕትነት አንዱና ወራይ የካቲት ከመይዘነጋቸው ከመታወስባቸው ነገሮች አንድ የሆነውን ዛሬ ለ80ኛ ጊዜ የሚከበሩን የካቲት 12 የሰማዕታት ቀን ነው። የካቲት 12ቱን የሰማዕታት ቀን ነጮቹ በግራዚያኒ ማሳክሬ፣ የግራዚያኒ ጭፍጨፋ ወይም አዲስ አበባ ማሳክሬ፣ የአዲስ አበባ ጭፍጨፋ በማለት ይጠሩታል። ኢትዮጵያውያኑ ደግሞ በተለምዶ አካፋው ሚካኤል በማለት ይጠሩታል። ይቀን ኢትዮጵያውያን ካዩት ጨለማና አሳዛኝ ቀኖች ውስጥ አንዱ ነው። በዚህ ጨለማ ቀን ፋሽስት ጣሊያን እድሜ፣ ጾታ፣ ዘር፣ ሃይማኖት ወዘተ ሳይመርጥ ኢትዮጵያውያን በግፍ የጨፈጨፈበት ቀን ነው። የካቲት 12 ሲነሳ ብዙ ጊዜ የሚታወሱት 3 ወጣት ኢትዮጵያውያን ናቸው። ሞገስ አስገዶም፣ አብርሃም ደቦጭና ስሞን አደፍርስ። አብርሃምና ሞገስ ከአማሴን አካለ ጉዛይ ያሁኑ ኤርትራ ተነስተው በፋሽስት እጅ የወደቀችውን አገራቸውን ለማዳንና የቅኝ ግዛት አደጋን ለመከላከል የኢትዮጵያ አርበኞችን ለመቀላቀል አዲስ አበባ መጡ። በዚህ ወቅት እንደነሱ በአገሩ ጉዳይ ውስጥ ይንተከተክና ይቆጭ የነበረውን ስሞን አደፍርስን አገኙት። ስሞን አዲስ አበባ ውስጥ ወንድሙ ከውጭ አገር በላከለት ታክሲ ሰራ ነበር። እነዚህ የሀገር ፍቅር ስሜት ያልገዛም ባይነት እንዲሁም የጣሊያኖች ግፍና በደል የእግር እሳት የሆነባቸው ወጣቶች በአንድ ነገር ተስማሙ፣ ከፋሽስት ጣሊያን ጋር የትጥቅ ትግል መቅጠም። በዚህ ወቅት ላይ ሳሉ ሩዶልፍ ግራዚያኒ አርብ የካቲት 12/1929 በሁለት ነገር ምክንያት ኢትዮጵያውያኑን በገነተ ልዑል ቤተ መንግስት የአሁኑ የአዲስ አበባ ዩኒቨርሲቲ እንዲሰበሰቡ አዘዘ። የመጀመሪያው ምክንያት ከአርበኛ ኢትዮጵያውያን ጋር ጦርነት ሲያደርግ ሞተ ተብሎ የተወራው ወሬ ስህተት እንደሆነና ምንም እንዳልሆነ ለማሳየት ስለፈለገ ሲሆን፣ ሁለተኛው ደግሞ ልጅ በመወለዱ ምክንያት ኢትዮጵያውያንን ለማብላትና ለማጠጣት ደግና ቸር መሆኑን ለማሳየት አስቦ ነበር። ይሄ ፕሮግራም ለሶስቱ ወጣቶች ጥሩ አጋጣሚ ሆነላቸው። በድግሱ ላይ ንግግር እንደሚያደርግ የሚጠበቀው ግራዚያኒ ላይ የእጅ ቦምብ በመወርወር መግደል የሚል እቅድ አዘጋጁ። የካቲት 12 1929 ዓ.ም 4 ሰዓት ላይ ፕሮግራሙ ጀመረ። ከግራዚያኒ በስተቀኝ በኩል ግብጻዊው አቡነ ቄሌሎስ እንዲሁም በስተግራ በኩል ጀነራል ጋሪባልዲና የተለያዩ የፋሽስት ጣሊያን ባለስልጣናትና ሀገር በቀል ባንዳዎች ከበውት ተቀምጦ ነበር። ሶስቱ ወጣቶች ወገስና አብርሃም እንዲሁም ስሞን በሰዓታቸው ደርሰው ቦታቸውን ይዘው ቆሟል። በሺዎች የሚቆጠሩ ኢትዮጵያውያን ግቢውን ሞልተውት ነበር። ለፋሽስት ጣሊያን ለመገበር የተጠሩ መኳንንትና መሳፍንት፣ ተማሩ ወጣቶች የጦር መኮንኖች እንዲሁም የጣሊያንን ታላቅነትና ቸርነት ለመቅመስ የተጠሩ ድሃዎችና አካለ ጎደሎች አሮጊቶችና ሽማግሌዎች ምጽዋት ለመቀበል ፕሮግራሙ ላይ ተገኝተው ነበር። ለካ 5 ሰዓት ላይ ግራዚያን ንግግሩን ጀመረ። በንግግሩ ቁና የተነፈሰ ኢትዮጵያውያንን ያበሻቅጥ ቀጠል። ሞቷል ይያላችሁ የምትወሩትና የምታስወሩት ከንቱ ሞርት ነው እያለ የኢትዮጵያን ህዝብ በገዛ መሬቱ ያዋረደው ጀመር። ብዙም ሳቆይ ከየት እንደመጣ የማይታወቅ ቦምብ ተወረወረ። የመጀመሪያው ሲወረወር ሁሉም የመሰለው ለፕሮግራሙ መድመቀት የተተኮሰ መድፍ ነበር። ሁለተኛው ሲደገም ግን ግራዚያንን ጨምሮ ሁሉም መሬት ያዘ። ሬሳዎች በየቦታው መታየት ጀመሩ። ከተደጋጋሚ የቦምብ ፍንዳቶች በኋላ ብዙ የፋሽስት ባለስልጣናትና ባንዳዎች ወደቁ። ግራዚያንም ክፉኛ ቆሰለ። በፍጥነትም ከወደቀበት አንስተው በመኪና በወቅቱ ጣሊያን ሆስፒታል ያሁኑ ራስ ደስታ ሆስፒታል ወሰዱ። ከዚህ ሰዓት በኋላ ለሶስት ቀን ከየካቲት 12 ጀምሮ እስከ የካቲት 14 ቀን 1929 ዓመተ ምህረት ድረስ በአዲስ አበባ ብቻ ከ30,000 በላይ ኢትዮጵያውያን ያለምንም መስፈርት ህፃን ወጣት ባልቴት ሽማግሌ ወንድ ሴት እስላም ክርስቲያን ነፍሰ ጡር ሴት አካል ጉዳተኛ ወዘተ ሳይለይ በግፍ ተፈጀ ተጨፈጨፈ። ግድያው የተፈጸመው በመትረየስና በጠመንጃ ብቻ አልነበረም። በስቅላት በአጋፋና ዶማ ተጨፍጭፈው በፋስና በመጥረቢያ ተቆራርጠው የሞቱትን ቤቱ ቁጥረው ከቤት ለመውጣት ያልቻሉትን ሽማግሌዎች የኋሊት በሩን እየዘጉባቸው ቤንዚን አርከፍክፈው ነበር ጎጆአቸው ላይ እሳት የሚለኩሱት። ይህ ሁሉ ሲሆን ጣሊያኖች ብቻ አልነበሩ አድራጊዎቹ፣ የኛዎቹ ባንዶች አስካሪዎችና ሹምባሾችም ተጨምረው ነው እልቂቱን ያባባሱት። በዚህ ሶስት ቀን ውስጥ የሰማዕታቱ አስክሬን በገዛ አገሩ አፈር ተነፍኩ በየጎዳናው ተዘረሩ። ደሙ ምድሪቱን አጥለቅልቋት ነበር። በአራተኛው ቀን የካቲት 15 1929 ዓመተ ምህረት ግን ነገሮች ገበያሉ መሰሉ። ግራዚያኒም ቁጣው ወረደ። ለከተማዎቹም ጽዳት ሲባል የሰማዕታቱ አስከሬን አፈር እንዲቀምስ ተደረገ። ብዙዎቹ በቡልዶዘር አማካኝነት በጅምላ ተቀበሩ። የነዚህ ጅምላ መቃብሮች ዛሬም በቅጡ አይታወቁም። እኛ ኢትዮጵያውያንም የካቲት 12 ሰማዕታትን ለማሰብ ከ1934 ጀምሮ ቀኑን የሰማዕታት ቀን የሰማዕታት መታሰቢያ ቀን በማለት የካቲት 12 አደባባይ ወይም የካቲት 12 መታሰቢያ ሐውልት ላይ እናከብራለን። በነገራችን ላይ አሁን አለው የመታሰቢያ ሐውልት በዩጎዝላቪያ መንግስት እርዳታ ተገንብቶ በዩጎዝላቪያ ፕሬዝዳንት ማርሻል ዴኒስ ቲቶ በ1951 ላይ ነው በይፋ የተመረቀው። ለካቲት 12 ሰማዕታት ሳውራ ሶስቱን ወጣቶች አብርሃም ሞገስንና ስምኦንን ዘነጓቸው። አድማጮችም ሶስቱ ወጣቶች ምን ሆኑ የደረሱ ብላችሁ እንደምትጠይቁ ተስፋ አድርጋለሁ። አብርሃምና ሞገስ ቦምቦቹን ከወረወሩ በኋላ በቅዳቸው መሰረት በቅዱስ ማርቆስ ቤተክርስቲያን በኩል ባለው የቤተክርስቲያን የቤተመንግስቱ የጋራ አጥር ዘለውጡ። ከዛም ታክሲ ይዞ የሚጠብቃቸው ስምኦንን አገኙት። ስምኦንም በፍጥነት ካካባቢ ዙዋቸው ተሰወረ። እንጦጦ ተራራ ላይ ሲደርሱ አዲስ አበባ አንቁልቁላዩት። ያኔ ግራዚያኒ አዋጅ አውጆ አዲስ አበባን ህዝብ ምንም ሳይለይ መጨፍጨፍ ጀምሯል። ስምኦን አመሻሽ ላይ አብርሃምና ሞገስን ደብረ ሊባኖስ ከሚያውቃቸው አርበኞች ጋር አድርሶ ወደ አዲስ አበባ ተመለሰ። ብዙም ሳይቆይ በፋሽስቱ ተይዞ ከብዙ ስቃይና መከራ በኋላ ተገደለ። አብርሃም ደቦጭና ሞገስ አስገዶ ከራስ አበበ አረጋይ ጦር ጋር ተቀላቀሉ። ብዙም ሳይቆይ ልጆቹ የነበራቸውን የትምህርት ደረጃ በመረዳት ከሀገር ውጪ ወጥተው ለሀገራቸው ቢሰሩ ይጠቅማሉ ብለው በማሰቡ ወደ ሱዳን እንደሄዱ አደረጉ። ሆኖም ወደ ሱዳን ሊገቡ ትንሽ ሲቀራቸው ፎቶአቸው ተበትኖ ነበርና በፋሽስት ወታደሮች ተይዘው በስቅላት መስዋዕት ሆኑ። ፕሮፌሰር መስፍን ወልደማርያም ሽብር ማለት የካቲት 12 ሽብር በሚለው ጽሑፋቸው ላይ ስለ አብርሃም ደቦጭና ሞገስ አስገዶ እንዲህ ብለው ጽፈው ነበር። አብርሃምና ሞገስ ሊሰቀሉ ሲሉ አብርሃም የወንድሜን ስቅላት አለ እኔን መጀመሪያ ስቀለኝ ስላለ እንደፈለገ ሊሰቅሉት ሲዘጋጁ አብርሃም ለሀገሬ ባደረኩት ነገር እኮራለሁ አሁንም በደስታ ሞታለው ብሎ ሲናገር የፋሲስት አዛዡ በንዴት ተብሳጭቶ አብርሃምን እንዲሁም ሞገስንም በጥይት ተኩሶ ገደላቸው። ሬሳቸውንም ሰቀለ። ፕሮፌሰር ቀጠሉና አንድ ጥያቄ ጠየቁ። ፋሺስቱ ምን አሳበደው? ምንስ አበሳጨዋል? መልሱም ያቺን ጠምዝዞና ጨምቆ ዳንጦና ፍልቅቆ ከውስጣቸው አስጥቻታለሁ ብሎ የገመተው ኢትዮጵያዊነትን ፊት ለፊት ገጠመ። ሁለቱ ኢትዮጵያውያን ፋሺስቱንም ሞትን እያዩ ተጋፈጧቸው። ኢትዮጵያዊነት የሸነፈበትን የፋሺስት መንጦሊያ ቀዳዳ ወጣ። ፋሺስቱንም ሞትንም ናቀ። ለሞት የተዘጋጀው ሲንቅ ለመግደል የተዘጋጀው ሰው የመንፈስ ሞት ለሞት የተዘጋጀው ሰው ሲንቅ ለመግደል ለተዘጋጀው ሰው የመንፈስ ሞት ነው ነበር ብሎ ይጻፉት። በመጨረሻ ሙድትን ሰው በታሰብ ለመለስና አድማጮችን ጥያቄ በመጠየቅ ፕሮግራም ይልቋጭ። ከ80 ዓመታት በኋላ የካቲት 12 ቀን ቁስል የዳነብ ይመስልም ጠባሳው 6 ኪሎ በሚገኘው የካቲት 12 ሰማዕታት ሐውልት ወይም የካቲት 12 መታሰቢያ ሆስፒታል ወይ ደግሞ የካቲት 12 ትምህርት ቤት አማካይነት ህዝቡ ሁለት በለት ገሚሱ በእግሩ ገሚሱ በመኪና ሲያልፍ ያያዋል እና ያያዋል። ጥያቄው ግን ምን ያህላችን ሚስጥሩ ገብቶናል? ምን ያህላችን የቁስሉ ህመምና ጠባሳው ያንገበግበናል? ምን ያህላችንስ እነዚህ የኢትዮጵያና የኢትዮጵያውያን የጨለማና የመከራ ሶስት ቀናት ከሰማዕታት ሐውልት ባሻገር እናስተውላቸዋለን የሚሉት ናቸው። መልሱንም ፍርዱንም ለእናንተ ለአድማጮቻችን ተዋል። አበቃ።
ጋሚ አድማጮቻችንን ጤና ይስጥልን ይያልን። እንግዲህ የሳምንቱ የኢትዮጵያ ድምጽ ሬዲዮ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን የተለያዩ አርዕስቶችን እንዳሳለን። እንግዳ ስቱዲዮአችንም አለን። ከእንግዳችን ጋር ውይይት እናደርጋለን። ከሌሎችም ጋር እንደዚሁ እንግዶች ጋር በስልክ ውይይት እናደርጋለን። በተረፈ መብራቱ እና
ተመስገን
አጠገብ ያሉ በቴክኒክ
መርሶ እንደማገኛለሁ
መርሶ አለ። እነዚህ የዛሬው የኢትዮጵያ ድምጽ ሬዲዮ ፕሮግራም አዘጋጆችና መሪዎች ናቸው። መብራቱ ምን ፕሮግራሞች ይዘናል እስቲ ባጭሩ?
አዎ
ካንተ ልጀምርና
እንግዲህ ያው እንደ ተለመደው ፕሮግራማችን ሰንቀን የመጣሉና በ የመጀመሪያው እንግዲህ ዛሬ እለቱም የሰማዕታት ቀን በመሆኑ ያንን አስቀድመን ጀምረናል። ከዛ ቀጥለን ደግሞ ከሰሞኑን በኢትዮጵያ ሱዳን የድንበር ማካለል ዙሪያ ላይ እየተነሱ ያሉ ኢሹዎች አሉ። መቀሌ ላይ ከተመዋል መከተማቸውንም ያው ከሱዳን ትሪቡን አስደምጦናልና በዛ ዙሪያ ላይ ተወሰነች መጣጥፍ ያዘ ተዘጋጅቻለች። እሷን አድመጠን ከ እንግዲህ ትላንትና የመላው የዳግማ ይማህድ በዚህ በስቶክሆልም ከተማ ውስጥ የህዝባዊ ውይይትና የገንዘብ ማሰባሰብ ስራ ሰርተው ነበርና እሱን በተመለከተ የተወሰነ በዛ ዙሪያና አንዳንድ ጥያቄዎችን ከነሱ ጋር እንግዶችን ጋብዘናል። ከነሱ ጋር ጥሪ ያለ ቆይታ እናደርጋለን። የዜና ሰዓታችን ምናልባት እንግዲህ
የዜናውን ፕሮግራም በተመለከተ ወደ ኋላ ላይ እንመለስበታለን። ከዛ በኋላ ግን
ከዛ በኋላ እንግዲህ ባሳለፍነው ሳምንት በስዊድን ፓርላማ ላይ የኢትዮጵያን ጉዳይ ያቀረበው የስዊድን ፓርላማ አባል ሆኖ አንደሽ ኡስተርበሪ ዛሬም ለማቅረብን ሞክራለን። ከዛ በመቀጠል መድኃኔዓለም ቤተክርስቲያንና የስደተኛ ማህበር በጥምረት የሰሩት አንድ ስራ አለ። ስለሱ ጉዳይ እነሱን በስልክ ለማስገባት እንሞክራለን።
ከነሱ ጋር ውይይት እናደርጋለን። እንግዲህ አድማጮቻችን ፕሮግራማችን ይህን ይመስላል። ጥያቄዎች፣ አስተያየት፣ ሐሳብ ካላችሁ በስልክ ቁጥራችን 0819100 ደውሉልን። ከኢትዮጵያ ማን ነው ከስዊድን ውጭ ለምትደውሉ 0046811100 ነው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ተስፋ በማድረግ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እንመኝላችኋለን።
አባራቂ በሆነ ጀግንነት ሀገራቸው ኢትዮጵያን በድል ጸዳል። አጥለቀለቀዋል። ያደው አድል ኢትዮጵያኖች አንገታቸውን ቀና አድርገው ስለራሳቸው እንዲናገሩ ስለማን
እንቆቀለ
ምን አውቀልሽ?
አንድ ሺህ መንታ መልኩም ያምታታ
አ አንድ ሺህ መንታ
መልኩም ያምታታ
መልኩም ያምታታ አንድ ሺህ መንታ መልኩም ያምታታ ቆይማ
እንደም ሰዋላ ወቀው አገር ስጠኝ
ብሎ አገር መርስሽ እንዴት ይዬ እንዲባዛ
እንቆቅልሽ ሀገር ስጠኝ በቃ እንቆቅልሽ ሀገር ስጠኝ እንቆቅልሽ ሀገር ስጠኝ በቃ እንቆቅልሽ ሀገር ስጠኝ እንቆቅልሽ ሀገር ስጠኝ በቃ እንቆቅልሽ ሀገር ስጠኝ
እንቆቅልሽ ለሰነፈስኝ አሙገና መታሽ ቢባይኔ እንዳይኔ አለው አይጫወት ማፈር አንዳለኝ ስጠኛል ሽናገር እንቆቅልሽ ለሰነፈስኝ አሙገና መታሽ ቢባይኔ እንዳይኔ አለው አይጫወት ማፈር አንዳለኝ ስጠኛል ሽናገር
ሙድናስ ስልክ
ቤቴን ሀገሬን ግመጃ ተከለሽ እናቴ እንድ ከወደደ
የመጨረሻ ደውል ህዋት መራሹና አምባገነኑ የውያኔ ስርዓት እድሜውን ለማራዘም ከዚያም ሲያልፍ የወደፊት ታላቋን ትግራይ የመመስረት የቀን ህልም ለማስፈጸም አባቶቻችን መተካ የሌላትን አንድያ ነፍሳቸውን በመገበር ክብሯንና ዳር ድንበሯን አጽንተው ያቆዩልን ሀገራችንን ለመሸቀጥ ከዚህ ቀደም ከሱዳን ጋር ሲያረግ የነበረውን የድንበር ማካለል ደባ በተደጋጋሚ በአደባባይ በጽኑ አውግዘናል። ሆኖ አምባገነኑ ስርዓት የህዝብን ሐሳብ ፍላጎትና ጥቅምን ወደ ጎን በመተው በየትኛውም የታሪክ አጋጣሚ በሁለቱ ሀገራት በኩል የተደረገ ይፋ የሆነ ግልጽ የስምምነት ማስረጃ ሳይቀርብበትና ሀገር በቀል የሆኑ ገለልተኛ የታሪክ አጥኚና ተማራማሪዎችን ሳያሳትፍ አያትና አባቶቻችን ሉዓላዊነቷን አስከብረው ያቆዩልን ሀገራችንን በመቅረስ ለባዕድ ሀገር ገጸ በረከት ለማቅረብ የሀገራችንን ሉዓላዊነት በማስደፈር የህዝብን ጥቅምና ደህንነትን ሳያስጠብቅ ኢትዮጵያን ከሱዳን በሚያዋስና ድንበር በኩል 1600 ኪሎ ሜትር ርዝመትና ከ55 ኪሎ ሜትር በላይ ስፋት ያለው መሬት ከቤኒሻንጉልና ከአማራ ክልል አዋሳኝ ድንበሮች በመቆረስ በአቶ ኦማር አልበሽር ለሚመረው የሰሜን ሱዳን መንግስት ተላልፎ ስለሚሰጠው መሬትና የድንበር ማካለል ጉዳይ የመጨረሻ ስምምነት ማረክ ስለሚቻልበትና ተመሳሳይ ዝርዝር መረጃዎችን ለመለዋወጥ ብሎም ተፈጻሚነቱ የጸና እንዲሆን የኢትዮጵያ መንግስት ስምምነቱን በፓርላማ በማጽደቅ ሰነዱን ለሱዳን እንዲሰጥ ከዛም ሰነዱ ለተባበሩት መንግስታት የውሂብ ጎታ ወይም ዳታቤዝ ውስጥ ለማስፈር ስለሚቻልበት ሂደት ለመነጋገር በወያኔ ስርዓት አወቃቀር ቀመር ላይ በአንደኛነት የተቀመጠችው የትግራይ መናሃሪያ ከተማ መቀሌ ላይ የሱዳንና የኢትዮጵያውያን የድንበር ኮሚሽን ስብሰባ ለማድረግ መከተማቸውን ሱዳን ትሪቢዩን የተባለ ጋዜጣ አስነብቧል። ሆኖ ህዝብ ሳይሞላለት በሚከፍለው ታክስ የተደራጁት የኢትዮጵያ ሚዲያዎች ስለዚህ ፖለቲካዊና ማህበራዊ ፋይዳው ከፍተኛ ስለሆነው ስብሰባ ከመዘገብ ይልቅ ሀገርን የማያነጹና ትርጉም አልባ ወይም ጥቅም አልባ የሆነ ስራን በመስራት የህዝብን ሀብት ያለ ጥቅም ያባክናሉ። ሀገሩም የሀገሩን ጉዳይ መረጃ ፍለጋ ወደ ጎረቤት ሀገሮች ይሰደዳል። እርግጥ ነው የነዚህ ሚዲያዎች የፕሮግራም ዝርዝር ቅድመ አቅጣጫዎች ከወያኔ አመራሮች እንደሚሰጣቸው የአደባባይ ሚስጥር ከሆነ ቆይቷል። ህወሓት መራሹ የወያኔ መንግስት የሀገሩን ሉዓላዊነት በማስደፈር የኢትዮጵያ መሬት ለሰሜን ሱዳን መስጠት የመስጠት ሽሩ ጉዱን ከጀመረ ሰንበት በት ያለ ቢሆንም በመቀሌ ከተማ የከተመው ስብሰባ ይዞት የሚመጣው ውጤት የመጨረሻው ደውል መሆኑን ማወቅ ግድ ይላል። በርግጥ መቀሌ ከድሮ ጀምሮ የአገር መሬት ለባዕድ በመሸጥ የምትታወቅ ታሪካዊ ከተማ ከመሆኑ አንጻር ይህ ጉዳይ የተለየ ትርጉም እንዲኖረውም ያረጋል። ከመቶ ዓመታት በፊት ራስ መንገሻ ከኢጣሊያዊው ጄኔራል ጋንዳልፊ ጋር በመቀሌ ከተማ በገባው ውል ለኢጣሊያ መሬት መሸጡ የሚታወስ ነው። መቀሌ የተመረጠችበት ምክንያት የወደፊቷ የታላቂቷ ትግራይ ቅዠት የታላቂቷ ትግራይን የመመስረት ቅዠት ርዕሰ ከተማ ከመሆኗን ባሻገር አገር የመሸጥ ባንዳዊ እሴቷን እንድትጠብቅ ታልሞ የተወጠነ ያስመስለዋል። ሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከተለያዩ ሀገር ወዳድ ኢትዮጵያውያን በተፈጠረ ግፊት በ2008 እንደ አውሮፓ አቆጣጠር የኢትዮ ሱዳንን ድንበር ማካለል ጉዳይ በፓርላማ በመቅረብ የእንግሊዙን ጀነራል ጉዌኔ ካርታ ረቂቅ መሰረት በማድረግ የድንበር ማካለል ሂደቱ እንደሚካሄድ በማሳወቅ እስካሁን ሱዳን ያሳየችውን ትግስት የተሞላበት አካሄድ በማወደስ የኢትዮጵያ ጠቅላይ ሚኒስትር ሳይሆን የሱዳን አፈቀላጤ የሆኑ ያስመሰላቸውን ንግግር ማሰማታቸው ይታወሳል። ሆኖም እንደ ዋቢ ማስረጃ ተደርጎ የቀረበው የጀነራል ጉዌን ካርታ ስሌት በጊዜው በቀጥታ ግብጽን በተዘዋዋሪ ደግሞ ሱዳንን በቀኝ ተገዛ የነበረው ብሪቴን ወይም እንግሊዝ የመስፋፋት ፍላጎት እንጂ ካሁኑ አምባገነኑ ህወሓት መራሹ መንግስት ነይ ባይ የማፊያ ቡድን በስተቀር በጊዜው ኢትዮጵያን ያስተዳድሩ የነበሩ ስርዓቶችና መሪዎች ጥቅምና ፍላጎትን መሰረት ያደረገ ስምምነት ተቀባይነትም አግኝቶ ማያውቅም። ይህንንም መረጃ ህወሓት መራሹ ስርዓት ሊገባው ይችላል ተብሎ በታሰበበት መንገድና ቀዳዳ ሁሉ ለማሳወቅ ብሎም ግንዛቤ ለመፍጠር ጥቂት የማይባል ማስረጃዎችንና አመሳካሪ መረጃዎችን በማቅረብ ሀገር ወዳድ ኢትዮጵያውያኖች በግልም በቡድን በመደራጀት ለማሳወቅ ብሎም በቂ ግንዛቤ ለመፍጠር ያለሰለሰ ጥረት አድርገዋል። ከዚህ በተጨማሪ በብዙ ሺ የሚቆጠሩ ሀገር ወዳድ ኢትዮጵያውያኖች የተቃውሞ ፊርማ በማሰባሰብ ለተባበሩት መንግስታት ጸሐፊ ለሆኑት ቧንቲሞር አቤቱታውን በማስገባት የስምምነት የኢትዮጵያን ህዝብ ፍላጎትና ደህንነት ያስጠበቀ እንዳልሆነና ተቀባይነት እንደሌለው አሳውቋል። ሆኖም ሆድ ሲያውቅ ዶሮ ማታ ነውና ነገሩ የነሳ አድሚ ሳይሰጣቸው ኢትዮጵያኖችን የደም እዳ እንደተሸከሙ ሞት በክብር ሰረገላው ያሳፈራቸው መሪያቸውን ራእይ አስፈጻሚ የሆኑት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ካርቱም ድረስ በመጓዝ ታላቂቷ ትግራይን ለመመስረት ተወጠነው ከሚሰሩ ድብቅ ውጥን ስራዎች አንዱ ሆኖን የኢትዮ ሱዳን ድንበር ስምምነት ተግባራዊ የሚያረግ የቅድመ ስምምነት ፊርማቸውን በማስፈር በህግና በአምላካቸው ፊት በታማኝነትና በቅንነት ሀገሬን ህዝቤን አገለግላለሁ ብለው የገቡትን ቃል ቀርጠፈው በመብላት ለጊዜያዊ ስልጣንና የሀብት ጥም ሲሉ ሀገራቸውና ህዝቧን በመካድ በአባቶቻችን የተጣለባቸውን አደራ በመብላት የሀገራቸውን መሬት ማሳልፈው በመሸጥ በይሁዳ አምሳል ተለክተው በልክ የተሰፉ መሆናቸውን ዳግም አስመስክረዋል። የአቶ ኃይለ ማርያም ጉዳይ በዚህ ብቻ ያበቃ አይነጋ መስሏት እንዲሉ አበው የዛሬ አመት ገደማ በፓርላማ ስብሰባ ላይ ስለ ጉዳዩ ተጠይቀው ሲመልሱ እኛ ለሱዳን የሰጠነው መሬት የለም የጎንደር ሽፍቶች ግን የሱዳን መሬት ቀመተው ሱዳኖችን እየገደሉ ናቸው ብለው መመለሱ በኢየሱስ የስቅለት ፊልም ላይ የይሁዳ የመጨረሻው ራት ላይ ተናገራትን ቃል እንዳስታውስ ከማረጉም በላይ በይሁዳና በዚህ ሰው መካከለ ያለው መመሳሰል የበለጠ አስረጅ ሆኖ አግኝቻለሁ። ቡኩሩናውን ለግል ጥቅምና ለማይጠረቀ ሀብት የማካበት ልክፍት አሳልፎ የሰጠው ጠቅላይ ሚኒስትር ተብዬው ኃይለ ማርያም ሽፍቶች ያላቸው እኛ ደግሞ የአባቶቻችን ልጆች ጀግኖች የምንላቸው በአካባቢው የሚኖሩ ኢትዮጵያ አርሳደሮች በታንክና በአዳፍኔ ታጅቦ ድንበር ሊያሰምር የመጣውን የወያኔና የሱዳን ጥምር ጦር እየጠበሱ በመመለሳቸው ድንበሩን እስካሁን ሊሰመር አልቻለም። ሰብሰባውን መቀሌ ማረጉት ካርቱም ሀገሩን የሚወድ ኢትዮጵያ ህዝብ የነዚህን ብርቅዬ አርሶ አደሮች ፈለግ በመከተል የወያኔን ደባ መቃወም ማውገዝና መዋጋት ተዋግቶም ድል በማረግ የወያኔን ሸረብና ደባ ማክሸፍ ለነገ የማይባል ጉዳይ ከመሆኑም በላይ ሀገራዊ ግዴታችንና የታሪክ አደራ ነው። የኢትዮጵያ ድምጽ ራዲዮም ይላል ልብ ያለው ልብ ይበል ህዝብ ሆይ ወያኔ ከሰጠህ የዘር አጀንዳ በመውጣት አንድሁን በአንድነት ያያቴ አባቶችህን አደራ ጠብቅ ድንበራውንም አስከብር በጠራራ ጸሃይ ሊሸጥህ ገበያ የወረደውን የሀገርከን ጣላት የሆነው ወያኔ ዛሬ ነገሳትን ለማስወገድ ታገል አበቃው በቸርን ሰንበት። አድማጮቻችን ወደ ሙዚቃ ግብዣችን እንመለሳለን። አሁን ባቀረብነው በኢትዮ ሱዳን ድንበር ማካለል ዙሪያ ላይ የታሪክ ምሁራኖችና በዚህም ጉዳይ ቀጥተኛ ተሳታፊ ወይም በጥናቱ ዙሪያ ላይ ቀጥተኛ ተሳታፊ ከሆኑ ሰዎችን እንግዳ አድርገን በሚቀጥለው ሳምንት እናወያያለን። እንድትከታተሉን ለመግለጽ ያክል ነው። ወደ ሙዚቃችን እንመለሳለን።
Yeah. ከስከ ከመም ንፍሰስላት ሀገርን ጭራ አይደ ፍራክን ተላት ከም ከስከ ከመም ንፍሰስላት ሀገርን ጭራ አይደ ፍራክን ሶስላክ እንቻገር እንጭራ አይደፍራት እንጠላት አጥንት የሚከስከ ደም የሚፍሶስላክ እንቻገር እንጭራ አይደፍራት እንጠላት አጥንት የሚከስከ ደም የሚፍሶስላክ እንጃገር እንጭራ አይደፍራት እንጠላ
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር ከ እሁድ እሁድ ከጧቱ 4 ሰዓት እስከ 6 ሰዓት እንደ ኢትዮጵያ አቆጣጠር ማለት ነው የሚያስተላልፈው ፕሮግራም ይቀጥላል። እንግዲህ በዛሬው ፕሮግራማችን አንድ እንግዳ አለን። እንግዳችን አቶ ተፈሪ ቸርነት የዳግማዊ መኢአድ ፕሬዝዳንት ወይም ሊቀመንበር ናቸው። እዚህ ስቱዲያችን ውስጥ ከኛ ጋር ይገኛሉ። በትናንትናው ዕለት ስቶክሆልምን በተደረገው የኢትዮጵያውያን ስብሰባ ላይ ተገኝተው ስለ ማያድ ዳግማዊ ማያድ ገለጻ አድርገው ነበር። ይህን በተመለከተ በስብሰባው ላይ ላልተገኙትና እንዲሁም ከስዊድን ውጭ ለሚኖሩ ኢትዮጵያውያን ወገኖቻችን ይሄንን የድርጅቱን ጉዳይ እንዲያስረዱልን በማለት ጋብዘናቸው ነበር። እሳቸውም መልካም ፍቃዳቸው ሆኖ እዚህ ስቱዲዮስ ከኛ ጋር ይገኛሉ። በቅድሚያ ጥያቄያችንን ተቀብለው እኛ ጋር እዚህ ስቱዲዮ በመገኘቶ በኢትዮጵያ ድምጽ ሬዲዮ አዘጋጆችና በአድማጮቻችን ስም ከፍ ያለ ምስጋና እያቀረብኩ በቀጥታ ወደ ጥያቄ ልግባና እስቲ አዲስ ይመስለኛል እራሱ ስሙ ዳግማዊ መኢአድ ምን ማለት ነው? ዳግማዊ መኢአድ ሁለተኛ ምናቀው ዳግማዊ ምኒልክ ቀዳማዊ ምኒልክ ወዘተ ነውና ለምን እንደው ዳግማዊ መኢአድ የተባለው ለምንስ ተቋቋመ? አላማውስ ምንድነው? ይሄንን ሶስቱን አጠራርገው ያስረዱ።
በጣም አመሰግናለሁ። የመጀመሪያ ፕሮግራማችሁን በጣም አመሰግናለሁ ስለቀረባችሁን። ሁለተኛ አዳማጮቻችሁንም ላመሰግን ወዳለሁ። ምክንያቱም እንደ አይነት ሰፋ ያለ አዳማጭን ማግኘት እድሉ ስለተሰጠ ትልቅ ክብር ነው የሚሰማኝ። አመሰግናለሁ። ይሄንን ስም ለኢትዮጵያኖች አማሮች በተለይ በደንብ የሚያውቁት ነው። ማህድ ማለት እንግዲህ ፕሮፌሰር አስራት ጀምረውት የነበረ የአማራውን ንቅት ለማቆም ያቋቋሙት ድርጅት ነው። መላው የአማራ ህዝብ ድርጅት ማለት ነው። እና እንደው አለመታደል ሆኖ ታሪክን ወደ ኋላ መለስ ብለን ብናይ እሳቸው ያቋቋሙትን ደግፎ አማራው ቢቆም ኖሮ እስካሁን የደረሰው ልቂትም ላይደርስ ይችል ነበር። ብዙም አልገፋበትም አማራው። ግን እሳቸውም ራሳቸውን ለዚህ ህዝብ ለዚህ ለኢትዮጵያ ሳክሪፋይስ አድርገው ከዚህ ዓለም አልፈዋል እና ያ ትግል በመንጠልጠል ላይ እንዳለ ነው ያለው። ስለዚህ ይሄንን ትልቅ ራዕይ ይሄንን ለአማራው እንዳልቅ ለመታገል የተነሳ የሞከረ ድርጅትን አርማ ይዘን ለመነሳት ዳግማዊ የሚል ስም ሰጥተን ዳግማዊ ማለት ትንሳኤ ማለት ነው። እና ያንን ስም ደግሞ ይብለን የጠራነው በዚህ ምክንያት ነው። ግን በመሰረቱ የመላው አማራ ህዝብ ድርጅት ቀደም ያለው የሱን አርማ ይዘመነሳታችን ነው እና ደግሞ የሚለው ስም በዚህ ምክንያት ነው።
ትንሳኤ ማህን ማለት ነው። የፕሮፌሰር አስራት የጀመሩትን እሱን መከተላችሁን በዛ አርማ ስም መኖራችሁን ማሳየት ነው።
ኤግዛክትሊ አንደኛ የጅማሮ ለአማራው መታደግ ስለሆነ አማራውን ከልቂት ለማዳን ስለሆነ ያ መልእክት አሁንም መልስ አላገኘም። ስለዚህ የሱን አርማ ይዘን መነሳታችን ነው። ደግሞ ይያል ነው እንደገና እሱን ይዘን መሄዳችን ነው።
ምንድነው ያልተገመለሰው የአማራው ጥያቄ?
የአማራው ጥያቄ ምን መሰለ? ትግሬ ፋሺስት ቡድን ኢትዮጵያን ብቻ አይደለም ያጠፋው፣ ኢትዮጵያን ለማጥፋት አማራውን እንደ የኢትዮጵያ ተከላካይ አድርጎ ስለቆጠረ በታሪክ ይዘቱን ስትመለከተው እነትነትም አለው። ከሌሎች ነገዶች ጋር ሆኖ ኢትዮጵያን ህልውና የተበቀው ኢትዮጵያንን በመፍጠር ደረጃ ትልቅ ሮል ያለው የአማራው ነገር ነው እና ይሄን አማራን ካልመታን አንደኛ የትግሬ የበላይነት የትግሬ መኖር ህልውና በምንም መልክ ኡን ሊሆን አይችልም። ስለዚህ አማራው መጨረስ አለብን ብለው በማኒፌስቶ ቀርጸው የተነሱ ናቸው እና ሲጀመር ጀምሮ እንደውም ከ1972 ዓመተ ምህረት ጀምሮ በወልቃይት አማራውን በመጨረስ ነው የጀመሩት እና ላለፈው 40 ምናምን አመት ማለት ነው 41 42 3 አመት ሙሉ ሄደውበታል እነኚህ ሰዎች። በዛን ጊዜ በግልጽ የታየ ነገር የለም። የሚያደርጉት የነበረው በዛው በሰፈር አካባቢ ስለነበረ ብዙም የሚታወቅ ነገር አልነበረም። በኋላ ግን ታሪኩ ሲታይ ስንት የአማራ ልጅ ወልቃይት ውስጥ አልቋል። እስር ቤት እየጨመሩ ከዛው ታሰሩበት ቦታ የሚያልቁ አማሮች ነበሩ የነበሩት። ስለዚህ ይሄንን እልቂት ለማስቆም ነው ማህድም የተነሳው። ደግሞ የማህድም ብለን የተነሳ ነው አማራውን ከልቂት ለማዳን ነው። አማራው ትልቅ ህዝብ ነው፣ በቁጥርም በስፋትም ለኢትዮጵያ ትልቅ ኮንትሪቢዩት ያደረገ ነው። ግን በዚህ በታሪክ ምክንያት አናልቅም ተብሎ የታሰብ እንደሆነ ስህተት ነው። ማለቅ ይቻላል።
አማራው
ሊጠፋ ይችላል። እንዴት መሰለ? ዘሮች ጠፍተዋል እኮ። ባንያን የሚባለው ዘር እኮ ከተርክ ውስጥ የጠፋው እንደዚህ አይደለም። ሲጋኔን እዚህ የምትለው ዘር እኮ ትልቅ ዘር ናቸው እነሱ። ዘራቸው እኮ ነበራቸው፣ መሬት ነበራቸው እኮ። እነሱንም እንደዛ ነው ያባረሯቸው እና አሁን በአውሮፓ ውስጥ ተዘርተው ዌስትም ሄደዋል።
ሲጋኔን አድማጮቻችን፣ ሲጋኔን ያልታቶ ተፈሪ በሰርቦ ክሮአቲያ ዩጎዝላቪያ ቋንቋ እንዳጋጣሚ ሆነ እናቶ ተፈሪ ዩጎዝላቭ አብረን ተምረናል። ሲጋኔን
ጂፕሲ ማለት ነው።
ኦኬ።
እና ዘር ይጠፋል። በቁጥር ተመክቶ አንጠፋም የሚለው አይሰራም። ወያኔ አማራን ካላጠፋን የትግሬን በላይነት አናገኝም የሚለውን በእውን ለማድረግ በሰፊው ነው የሄዱበት።
ትንንሽ ቁጥሮች አሉ ይባላል። ቁጥሮች የሞቱ የጠፉ የአማራ ወደ 2 ሚሊዮን
በእነሱ
እንደው ለምሳሌ ያለ
ሪፖርት እንኳን በፓርላማቸው ሪፖርት ያደረጉት 2.4 ሚሊዮን አማራ ጎሏል ነው ያሉት። እና ይሄ ቁጥር አማራው ላይ ምን ይችላል ሌላውም ላይቀበል ይችላል፣ ግን የገደሉት ነው። አዎ ይሄ ቁጥር ጎሏል። እንዳውም እስከ 6 ሚሊዮን የሚደርስ አማራ ጠፍቷል።
ይሄን ቁጥር በፓርላማ ላይ ነው የተወያየው።
ኦፊሻል ነው። እና አማራው መጥፋት የሚችልበት ምክንያት ለመሰለ ሲገቡ ጀምሮ በየቦታው አማራን ከነ ህይወቱ በመወርወር በላይቭ አንድ አካባቢ ያለውን ከነቤታቸው በማቃጠል ካሉበት አካባቢ በማዋከብና ለቀው እንዲሄዱ በማድረግ ይሄ ምንድነው የማስ ግድያ በሰፊው አካሂደዋል። እና አማራውን ኖርማሊ ከሚኖርበት አካባቢ መሬቱን ስለሚፈልጉት ከጎንደር፣ ከጎጃም፣ ከወሎ፣ ከሸዋ የሚጠቅማቸውን መሬት ለሙን መሬት በሙሉ ሲወስዱ አማራውን ወይም ትግሬ መሆን አለበት ይሄን ካልተቀበለ ይባረራል እንዴ ካለ ይገደላል እና ማት አማሮች ናቸው በዚህ አይነት ያለቁት እና አማራው ለመጥፋት በቀላሉ መጥፋት ይችላል አብዛኛው እነም ለብዙ አማራ ተሰደዋል በየዓለም ውስጥ በዓለም ውስጥ ተሰደው መኖር ማለት አማራ በኢትዮጵያ ውስጥ ኖረ ማለት አይደለም ይሄ የወጣው ስቲል በያለበት አካባቢ አዳፕት አርጎ ራሱን አማራ ቢሆንም የውጭ ዜጋ ሆኖ ነው የሚኖረው እና የመጥፋት እድሉ እጅግ ከፍ ያለ ነው
ስለዚህ የሚታየው ሁኔታ መሰረት ሊቀጥል ከቀጠለ ያማራው ነገር መጥፋት እውን ሊሆን ይችላል
እና ደግሞ እየቀጠለ ነው ምን ተጠራጠረው ነገር
ስለዚህ ዳግማዊ ማያድ ማሃድ የተቋቋመው ይሄንን ለማስቆምና በቅድሚያ ያማራውን ሰርቫይቫል ለማረጋጋት ነው እንጂ አሁን ያለው ሁኔታ ምንድነው ብዙዎች የሚጠራጠሩት ምንድነው ያማራውን በተደጋጋሚ እናንተ የምትሉት ይመስለኛል ግን የሚጻፉ በተለያዩ ቦታዎች የሚጻፉት ምንድነው የራሱን ነገድ ለማትረፍ በበቀልሚያ ለማትረፍና በኢትዮጵያ ኮንቴክስት ውስጥ ለመኖር ሳይሆን ብሎም የራሱን መንግስት ለማቋቋምና ኢትዮጵያን ለመገነጣጠል ነው የሚሉ አሉ። እስቲ የናንተ ድርጅት ይሄን በተመለከተ ምንድነው የሚለው?
ይሄ ምን መሰለህ ፓራዶክስ የሆነ ነገር ነው የሚወራው። አማራው ከኢትዮጵያ ውጪ ምንም አይነት ቪዥን የለው። አማራው ኢትዮጵያዊ ነው። አማራው የሚኖረው በኢትዮጵያ ውስጥ ነው። ኦኬ። ከኢትዮጵያ ውጪ አማራ ቪዥን የለው ማለት ራዕይ የለው። እና አማራው ታዳ ለማራም ሲቋቋም ጎጠኝነት ነው ያማራው መቋቋም ብሎ ጥያቄ በጣም አስፈልጊ ነው አማራው ሲቋቋም ለጎጠኝነት አይደለም አማራው ጎጠኛ ሊሆን አይችልም በምንም መልኩ ሊሆን አይችልም አንደኛ በማለቅ ላይ ያለው እኮ በአማራነቱ ብቻ ሳይሆን በኢትዮጵያዊነቱ ነው ኢትዮጵያ ልታድነው አልቻለችም እቺ ጎጠኛ የሆነችው አሁን ኢትዮጵያ በጎጠኞች ስለተያዘች ፕሮቴክት ልታረጋት አልቻለችም የሀገር አቀፍ ፕሮግራም ያላቸው ድርጅቶች እንኳን ስለሱ ስሙን አንስተው አጨርሷቸው የሚል ማንም መልእክት ያስተላለፈ የለም ስለዚህ አማራው ራሱን ለማዳን ፎርስድ ሆኖ በአማራነቱ እንዲደራጅ የተደረገ ዜጋ ነው እና ከማለቅ ራሱን ለማዳን በአማራነት ተደራጀ እንጂ ማፕ ቀርጾ የራሱን ባንዲራ ፈጥሮ የራሱን መንግስት ለማቋቋም አይደለም አማራ የተቋቋመው አማራ የተቋቋመው እንዳውም ራሱን ተከላክሎ መኖር እስከቻለ ድረስ የሚቀጥለው አጀንዳው የኢትዮጵያ አጀንዳ ነው። በኢትዮጵያ ውስጥ የሚኖር ስለሆነ ከኢትዮጵያ ውጪ ምንም አይነት ራዕይ ስለሌለው ኢትዮጵያ እንግዲህ እንደምታውቁት የብዙ ነገዶች ሀገር ነች። እነዚህ ብዙ ነገዶች የግድ ኢትዮጵያ ሆኑ ብሎ ፎርስ የሚያደርጋቸው ኃይል የለም ግን በፍላጎታቸው ኢትዮጵያዊነትን ከመረጡ የሚመርጡ ደግሞ እንዳሉ የሚያጠራጥር አይደለም አማራው በኢትዮጵያዊነቱ ይሄንን ሚዛናዊ የሆነ ሚና መጫወት ይችላል ኢትዮጵያን እንደገና መልሶ ዲሞክራቲክ የሆነ ሲስተም አቋቁሞ ለመሄድ ከሌሎች ኢትዮጵያኖች ጋር ሆኖ እና አማራው ይሄ እንደ አለ አይደለም ለፖለቲካ የሚሰራ ጥበብ አይደለም አማራው ኢትዮጵያዊ ነው ከኢትዮጵያዊነት ውጪ ምንም የለም ለዚህ ነው የኢትዮጵያን ባንዲራ የሚነዘው
እሱም ጥያቄ ላነሳ ነበር ምክንያቱም ብዙ ጊዜ በእነዚህ ሶሻል ሚዲያዎች ላይ ሲጻፍ ሌሎቹን በሙሉ የሚያጥላሉ ያማራ ሰባ አማራ አማራን ለማዳን ወዘተ የሚሉ አሉና የሚይዙት የሚለጥፉት ባንዲራ ኢትዮጵያ ባንዲራ ነው ግን እዛ ውስጥ ሲገባ የሚጽፉትና የሚያንጸባርቁት ኢትዮጵያ የሚለውን የሚያጥላላ ለኢትዮጵያ የሚታገሉ በኢትዮጵያዊነት እንቆማለን የሚሉትን ድርጅቶች ሰሩም አልሰሩም የሚታገሉትን እዛ ላይ ነው ፎከስ የሚያደርጉት እንዳውም አንዳንዶቹ አንድ ቦታ ላይ ይቻለውኝ ከአንድ እስከ 10 ስም ዘርዝሯል የአማራ ጣላቶች በአንደኛ ደረጃ ያለው ለኢትዮጵያ አንድነት ነው የምታገል የሚል ድርጅት አለ እስራኤል ራሱ ጉዳይ ነው ግንቦት 7 ሁለተኛ ኢሳት ዋና የአማራ ጣላቶች ወያኔ የተቀመጠበት በ8ኛው ቦታ ነው ወያኔ የተቀመጠው የአማራ ጣላትነቱ እንግዲህ ከላይ ያሉት ሌሎቹ በሙሉ እነዚህ የኢትዮጵያን ቢሰሩም ባይሰሩም የኢትዮጵያን አንድነት እንፈልጋለን ለሱ እንታገላለን የሚሉት ያማራ ቀንደኛ ጣራቶች ሆኖ ነው የቀረቡትና የሚቀርበው ግን የሚታየው ግን የኢትዮጵያ ባንዲራ ነው። ምንድነው ይሄ ፓራዶክስ?
የዳግማዊ ማህት አመለካከት ግን ምን መሰለህ?
ኦኬ
አማራውም ከታደገ በኋላ ዳግማዊ ማህት የሚከተለው አጀንዳው ኢትዮጵያዊነት ነው።
ኦኬ
በዚህን ጊዜ እንደውም እኛ ምንለው አማራው ራሱን እስከታደገ ድረስ ወገናዊ የሆኑ ድርጅቶች ቁጭ ብለው ዘይ ተጠብቁና አሁንም መሰናክል ተደራጅተን ይሄን ትግል ራሳችንን ከልቂት ለማዳን ለምናረገው ትግል እንደውም ሊተባበሩን ይችላሉ የምንላቸው አገር አቀፍ ራዕይ ያላቸው ድርጅቶች ነው። በኢትዮጵያዊነታቸው የሚያምኑ ድርጅቶች ከነሱ ጋር አሁንም ወደፊትም ምንም አይነት ኮንትራዲክሽን አይኖርንም። እነሱ በራያቸውም ኢትዮጵያ ነው እኛ ኢትዮጵያዊ የሚል ድርጅት ጣላታችን አይደለም። ኢትዮጵያዊ የሚል ድርጅት እንደውም ወገናችን ነው። በሚከተለው ደረጃ ሲሆን አሁን እንዲደግፉን እንችላለን
እንፈልጋለን
የሚደግፉንም አሉ።
ኦኬ
ግን ካልደገፉንም በሚከተለው ስቴጅ ላይ አብረን ሆነን ኢትዮጵያን የምንገነባ እንጂ እርስ በርሳችን የምንታገል አይደለንም ሊሆንም አይገባም። እኛ እኮ ችግራችን ኢትዮጵያን በማጥፋት ላይ ባለ ድርጅት ነው። እሱም ወያኔና ሌሎች ጎጠኞችም አሉ። እነሱን እንግዲህ በመጀመሪያ ደረጃ እናስቀምጣቸው እንጂ እነሱም ቀላል ጥላት አይደሉም ለኢትዮጵያ። ስለዚህ በመጀመሪያ ወያኔ ነው መጥፋት ያለበት። የትግሬ ፋሽዝም መውደም አለበት። እሱ ከወደመ በኋላ ኢትዮጵያ የሚሉ ድርጅቶች በአጠቃላይ አንድ ላይ ሆነን ከዳግማዊ ማህት ጋር ኢትዮጵያን ዲሞክራቲክ ወደ ሆነ ስርዓት መለወጥ እንችላለን። እና ወገንተኝነት ነው እንጂ ያለን ጣላት የሚባል ነገር የለም።
አቶ ተፈሪ ይሄንን ካነሱት አይቀር ብዙ ታዛቢዎች የሚሉት ባሁኑ ጊዜ መረዳዳት እንኳን ባይችሉ እነዚህ ለምሳሌ ስፔሲፊካሊ የአማራውን መታደግ የሚታገሉ ድርጅቶችና ሌሎች የአንድነት ኃይሎች ባሁኑ ጊዜ ሌላው ቢቀር መተባበር ባይችሉ አጭር እንኳን ባይሆን የጋራ ፍላጎታቸው ሎንግ ተርም የጋራ ኢንተረስት ላላቸው መተባበር እንኳን ባይችሉ ሆሪዞንታል የአግድሞሽ ጥላቸውን አቁመው ባይተባበሩ እንኳን ለጊዜው ሳይወቃቀሱ ሳይተነኳኩሉ መስራት አይችሉም ወይ? ሁሉም የራሳቸው ለምንድነው አንዱ ያንዱን የሚሰራ? ይሄ ጥያቄ ብዙዎች ኢትዮጵያውያን ጥያቄ ነው። ምንድነው እሱ ዘሎ አንዱ ላይ የሚወጣበት?
ይሄንን አይነት አመለካከት ይዘው የሚገፉ በእውነቱ የወያኔ ሚሽን ያላቸው ናቸው። ኢትዮጵያን ለመበታተን እርስ በርሱ የአንድነት ኃይሉን ራሱን ከማዳን ከሚጥረው ድርጅት ጋር ለማቃረን የሚደረግ ዘመቻ ነው። በዳግማዊ ማህድ አመለካከት ግን ዳግማዊ ማህድ በሌላ በምንም አይደለም የተቋቋመው፣ ራሱን የአማራን እርቅት ለማቆም ነው። አማራ ከማለቅ ከዳነ በኋላ የወያኔን የመስፋፋት አቅም ከሰበረ በኋላ የሚከተለው አጀንዳው ኢትዮጵያዊነት ነው። ኢትዮጵያዊነት የሚል ድርጅት በሙሉ እዛ ላይ እንገናኛለን። ሎጂካሊ ስታየው ግን ከዛም በፊት ቢሆን እነዚህ ድርጅቶች የማይረዳዱበት የማይደጋገፉበት ምንም ምክንያት መኖር የለበትም። ቀናነትና በሚቀጥለው ደረጃ ላይ ኢትዮጵያን እንደገና ዲሞክራቲክ የሆነች ኢትዮጵያን ለመመስረት ፍላጎት ያለው ድርጅት እስከሆነ ድረስ አገር አቀፍ አጀንዳ ያላቸው ምንላቸው ራያቸው እንደዚያ ስለሆነ ወገን ናቸው እንጂ ጣላቶች አይደሉም።
አልማቶቻችን ከአቶ ተፈሪ ቸርነት ጋር ከሁለት ደቂቃ ከአንድ ደቂቃ በኋላ ተመልሰን መጣለን። እስከዛው ስቴ እቺን ሙዚቃ ይባላል።
ህመም በችግር የተንገላቱ ዘላለም ከመኖር በክርስትና ከነጻነት ጋር ይሻላል ምናል
አድማጮቻችን ከአቶ ተፈሪ ቸርነት የማዕድ የዳግማይ ማዕድ ፕሬዝዳንት ጋር እናደርገውን ውይይት እንቀጥላለን። አንድ ጥያቄ መጥቶልኛል። ዳግማይ ማዕድ የፖለቲካ ድርጅት ነው እንበልና ስልጣን ቢዝ ኢትዮጵያን የሚያስተዳድረው በምን መልክ ነው? እንዳሁኑ በዘር ላይ በተመረኮዘ ፖለቲካ እናንተ በዘር ትራይታችሁ ሌላውን አትደራጁ እንደማትሉ በማሰብ ነው ጥያቄ የማነሳው ይላል። አጠራ አርገው
በጣም ቆንጆ ጥያቄ ነው። በመጀመሪያ እኔ የዳግማዊ ማዕድ ሰብሳቢ ነኝ። ፕሬዝዳንት ሳልሆን
ሊቀመንበር
በጣም ልዩነት አለው።
በጣም ጥሩ።
እና ይሄ ጥያቄ በጣም አስፈላጊ ጥያቄ መመለስ ያለበት ጥያቄ ነው። ዳግማዊ ማዕድ የተቋቋመው አሁን ባለንበት ደረጃ የስልጣን ሩጫ ላይ አይደለም ያለነው። አሁን የነጻነት ዘመቻ ላይ ነው ያለነው። ነጻነት ከማ ከትግሬ ፋሽዝም አማራን በማጥፋት ላይ መሬቱን እየወሰደ አማራውን እያባረረ ነው ያለው። እሱን ማስቆም መጀመሪያ ያስፈልጋል። ስለዚህ የስልጣን ሩጫ ሳይሆን አሁን ያለንበት ታግሎ አማራውን ከልቂት አድኖ ንብረቱን አስመልሶ ከዛ በኋላ የሚመጣ ጥያቄ ነው የስልጣን ጥያቄ። እኛ በመጀመሪያ በጎጥ ፌደሬሽን አናምንም። የጎጥ ፌደሬሽን አዘ መንግስት ዲሞክራቲክ አይደለም። በነገድ የተደራጀ ፌደሬሽን ዲሞክራቲክ አይደለም። እኛ አማራውን ከማነው ካዳን በኋላ የሚቀጥለው የፖለቲካ ሩጫ ውስጥ በመንመጣበት ጊዜ ሌላ መድረክ ይዘን ነው የምንሄደው። ዲሞክራቲክ የሆነ ሁሉን ሊያሳትፍ የሚችል የፖለቲካ ፕሮግራም ይዘን እንሄዳለን። ራዕያችን ምንድነው? በዛ ደረጃ ብንል ዲሞክራቲክ ለሆነ ስርዓት ፍሪ ኢኮኖሚ ፕራክቲስ የምናደርግበት የግለሰብ መብት የተከበረበት አሁን ከጎሳ የሚያወጣ የግለሰብ መብት ነው። ግለሰብ አማራ ሆነ ኦሮሞ ሆነ ጉራጌ ሆነ ኢቭን አሁን በመግደል ላይ በመጨረሻ ላይ ያሉት ትግሬ ሆነ መብቱ አዘ ግለሰብ ይተበቃል።
ዋን ማን ዋን ቮት
ዋን ማን ዋን ቮት the principle of democracy unitary ነው አንድ የግለሰብ መብትን ማስተበቅ ነው እና ለዛ አይነት ሲስተም ነው እኛ ራያችን
በሚቀጥለው አማራውን ካዳናችሁ
በኋላ
ኦኬ።
ስለዚህ ሪሊ በሁለተኛው ደረጃ ላይ የሚመጣ ነገር ነው። ስለዚህ በጎጥ ተደራጅተን የጎጥ ፌደሬሽንን ፈጥራለን የሚል ዳግማዊ አጀንዳ የለም።
ስለዚህ እናንተ ኢንዳይሬክትሊ ሆነ ዳይሬክትሊ ኢትዮጵያን የመስረት ኢንተረስት አላችሁ ማለት ነው።
ምን ጥያቄ አለ? እኛ ኢትዮጵያውያን እኮ ነን። አሁን የአማራ በታሪኩ የሚኖርበት የታወቁ ጎንደር፣ ጎጃም፣ ወሎ እና ሸዋ ከዛ ውጭ እኮ አማራው ወደ 20 ሚሊዮን የሚጠጋ አማራ በኢትዮጵያ ውስጥ በአጠቃላይ አዝ ማይኖሪቲ በኦሮሞ መሬት በሲዳማ መሬት በሁሉ ቦታ አለ። በሐረር ውስጥ አለ፣ በሶማሌ ውስጥ አለ፣ በአፋር ውስጥ አለ። ያለለበት የለም እኮ አማራ። አማራኮ ኢትዮጵያ ውስጥ አገሩ ስለሆነች በደልቶት ከሌሎች ጋር ተስማምቶ እድገቱን ቀጥሎ ማለት የሚኖር ህዝብ ነው። ስለዚህ ይሄ ህዝብ በያለበት የዲሞክራቲክ መብቱን አስከብሮ መኖር የሚችልበትን ስርዓት ነው የምንፈልገው።
አው በወንድነት እኔ መጠየቅ የምፈልገው እንትናለና አሁን ላይ እንደገለጹት የዳግማዊ ማህድ አደረጃጀት በወንድነት የአማራን ህዝብ መታደግ ብሎም ደግሞ ራዩ ዲሞክራሲ ሆነች ኢትዮጵያን
የመመስረት አላማ ይዞ የተነሳ ድርጅት ከመሆኑ አንጻር ወይም ይሄንን ይዞ የፖለቲካው መፍትሄ አድርጎ ተነስተዋል። ከዚህ አንኳያ ተመሳሳይ እምነትና ደረጃጀት ያላቸው ወገኖች ህብረትና ትብብር መፍጠር በፖለቲካ ዓለም የተለመደ ነውና በቀጣይ ወያኔን ጨምሮ ሌሎች በእናንተ መንገድ ከተራጁ ላብነት ያህል የኦሮሞ የኦጋዴን አረና ወዘተ ከሚባሉ ዘር ተኮር ስብስቦች ጋር አብሮ ለመስራት ጅማሩ አሳይታችኋል ወይ? ለመደራደርስ እቅድ አላችሁ? ካላችሁ እንዴት መቼ ተግባራዊ ታረጉታላችሁ? የለንም ካላችሁ ደግሞ ለምን? የሚሉን
አሁን ባለን ደረጃ አማራውን አደራጅተን አቅም ኖሮት ራሱን ክልክት እስኪያድን ድረስ ትኩረታችን አማራው ላይ ነው። ወደፊት ግን በጎጥ የተደራጁ የጎጥ ፖለቲካ ለማካሄድ ሳይሆን በኢትዮጵያ ደረጃ ራያቸው ለዲሞክራሲ እስከሆነ ድረስ ከማንኛውም ኢትዮጵያዊ ጋር እንተባበራለን ለአንድነት ለኢትዮጵያ ዲሞክራሲ ለግለሰብ መብት ለነጻ ኢኮኖሚ ከመታገል ከማንኛውም ቡድን ጋር ተደራድረን ዲሞክራቲክ የሆነች ኢትዮጵያን መመስረት የወደፊት ራዕያችን እና ከዚህ ውጪ በጎጠኝነት የበላይነት ፈልጋለሁ የሚል ድርጅት ጋር መተባበር አንችልም። እንደውም እንቃወማለን እንዲህ አይነቱን ርምጃ። ከዛ ውጪ ሀገር አቀፍ አጀንዳ ያላቸው በኢትዮጵያ ማን ነው በኢትዮጵያዊነታቸው ያመኑ ማንኛውም ስብስብ የሚሆን ድርጅት ከነሱ ጋር ሆነን ኢትዮጵያን አብረን እንመሰርታለን። ምክንያቱም ኢትዮጵያ የብዙ ነገዶች አገር ነች። እነዚህ ነገዶች ዲሞክራቲክ በሆነ ስርዓት ውስጥ ለማደግ መብታቸውን አስከብረው ለመኖር ቤተሰባቸውን ወደፊት ለማሳደግና ለማስተማር የሚፈልጉ ናቸው ሁሉ። ይሄ ደግሞ መሆን የሚችለው ዲሞክራቲክ የሆነ ስርዓት መፍጠር ሲቻል ነው። ያ ዲሞክራቲክ ስርዓት የሚፈጠረው ደግሞ በዚህ በተለያየ ብዙ ጎሳ ያለው አንድ ላይ ሆኖ ግን ዲሞክራቲክ የሆነ ሲስተም ፈጥሮ መኖር የሚቻልበትን ሁኔታ እሱን የሚፈልጉ ሁሉ የኛ አጋሮች ናቸው። የኢትዮጵያ ወገንተኝነት አላቸው። ዳግማዊ ማዕድ አማራው አጠቃላይ ትልቅ ሚና ይጫወታል እዚህ ዲሞክራቲክ ስርዓት ውስጥ። ስለዚህ እኛ ዳግማዊ የአማራውን ንቅናቄ የዳግማዊ ማዕድ ንቅናቄ መታየት ያለበት በስማችን በአማራነት የተደራጀ ነው ፎርስድ ሆነን እንጂ አማራውን ለአማራው የቆመ አገር አቀፍ ድርጅት ቢኖር ዳግማዊ ማዕድ አያስፈልግም። ግን አየነው ላለፉት 25 አመታት አማራው ሲያልቅ ማንም አንድ ፒስ ኦፍ ፔፐር ጻፈ የለም። ማንም አማራው እያለቀ ነው ተው እንጂ ያለ የለም። ለዚህ ነው አማራው የተገደደው ራሱን ራሱ ማዳን አለበት። እና ይሄ የግዴታ ውዴታ ነው አማራው በአማራነቱ የተደራጀው እንጂ ጎጠኛ ሆኖ አይደለም አማራው የተደራጀው። እስቲል አሁንም አማራውን አሰባስቦ በአማራነት ለማደራጀት በጣም ትልቅ ችግር ነው። ችግር የሚሆንበት ምክንያት በሌላ አይደለም፣ አማራነታቸውን ጠልተው አይደለም፣ ከማለቅ ለመዳን ፍላጎት ሳይኖራቸው ቀርቶ አይደለም። ግን በጎጠኛው ይሄ ወያኔ ነው ይሄ እንደዚህ አይነት እንደዚህ ጎጠኛ ኮንሰፕት ይዘን እንነሳለን ብለው ስለሚያስቡ ኢትዮጵያን ለቀን መውጣታችን ነው ብለው ስለሚፈሩ በዛ የተቸገሩ አማሮች አሉ። አሁን እነሱንም ማግኘት የሚቻለው ዳግማዊ ማዕድ ማን እንደሆነ በሐቅ ሲታወቅ ነው። ዳግማዊ ማዕድ አማራውን ከልቂት ለማዳን እንጂ ከኢትዮጵያ ውጪ ለመሆን አይደለም። ዳግማዊ ማዕድራን ማን ነው ትግሉን የሚያካሄደው? አማራውን ግን አሰባስቦ በትንሽ ጊዜ ውስጥ ይሄ ትልቅ ህዝብ አንድ ላይ መስራት ቢችል በትንሽ ጊዜ ውስጥ እነዚህን ከኒ ማጅን ከ34 35 ሚሊዮን በላይ የሚሆን አማራ 6 ሚሊዮን ደርሰናል ብለዋል። የትግሬ ቁጥር የትግሬ ፋሽዝም እንዴት ይሄን ቁጥር ሊያጠፋው ይገባል? ስለዚህ አማራው ቢተባበርኩ በአንድ አመት በማይወስድ ጊዜ ውስጥ ይሄንን የትግሬ ፋሽዝም ማስቆም ይቻላል። ከዛ በሚቀጥለው ደረጃ ግን ኢትዮጵያዊ ነው ትግሬ ማነው አማራው ከሌሎች ሀገር አቀፍ ካላቸው አጀንዳ ካላቸው ድርጅቶች ጋር አብሮ ሆኖ ዲሞክራቲክ ስርዓት ይፈጥራል ከማንኛውም ጋር።
የአድማጭ ጥያቄ አለ ነው መሰለኝ የሚሉኝ። ጥያቄውን እስከሚመጣ ድረስ አንድ አጭር ጥያቄ ልጠይቅና አቶ ተፈሪ አጠር አድርገው ይመልሱልኝ። እንደገባኝ ከሆነ አድማጮችም እንደኔው ይገባቸዋል ብዬ ነው የምገምተው ካልሳሳቱ፣ ዳግማዊ ማዕድ የተቋቋመው አማራውን ለመታደግ ነው። በኢትዮጵያ ዩኒቲ ያምናል። ከሌሎች ጋር አብሮ ለመኖር ይፈልጋል። ፍላጎቱም ነው ራእዩም ነው ነው። ግን አሁን ቅድምም አንስቻለሁ ባጭሩ እንዲመልሱልኝ ነው። አንዳንድ በአማራው ስም የአማራውን ትግል ከሌላው የኢትዮጵያ የአንድነት ኃይሎች ጋር ለማጋጨት የሚፈልጉ አሉ። አንዳንድ ታዛቢዎች ምንድነው የሚሉት እነዚህ የወያኔ አሽቃባጮች ናቸው፣ በአማራው ስም አማራውን ብቻውን ሊያስመቱ የሚፈልጉ ናቸው የሚሉ አሉ። እናንተ እንዴት ታያላችሁ? እንደዚህ በቅድሚያ አማራውን ከሌላው ጋር የአማራው ጠላት የአንድነት ኃይሎች ናቸው ብለው ስማ እየጠቀሱ እንትን የሚሉ አሉ። እነሱን እንዴት ታያላችሁ?
አመደ ጠቅላላ አርገው እንዲመልሱ ያድማጭንም አብሮ ሰምተውት
በጣም ጥሩ እንትን ቢሉ በጣም ጥሩ። ሃሎ ተናስተልኝ።
ሃሎ ሃሎ
ከሬዲዮኑ ራቅ ይበሉና አጠር አድርገው ጥያቄውን ይወሩሩ ጌታዬ፣ ከይቅርታ።
እሺ የኔ ጥያቄ ምንድን ነው? ከመፍትሄው አንጻር ነው። አማራን አሁን በዚህ ባለው በጎጠኛ የትግራይ ስርዓት ከሚደርስበት ጭፍጨፋ እልቂት ለማዳን ነው የሚል አላማ ይዘው እንደሚንቀሳቀሱ ያው እሳቸውም ገልጸዋል። አሁን እንግዳ ሆነው ያሉት ይህንን በአጠቃላይ አማራን ብቻ አደራጅቶ በአማራነት ተንቀሳቅሶ ሌሎች የተለዩ ጎሳዎች በዚህ ስርዓት ውስጥ በስቃይ ወይም በዚህ በስርዓቱ ተጠቂ ሆነው እያሉ አማራን ብቻ እንዴት ማዳን ይችላል? መፍትሄው አገርን ነጻ ማውጣት፣ በአገር ዲሞክራሲያዊ ስርዓት መመስረት ሆኖ እያለ እንዴት አማራነት ብቻ ተንቀሳቅሶ አማራንን እንከላከላለን ከጥቃት እናድናለን ብሎ ማለት ይቻላል? ይሄ ትንሽ ሐሳቡ የሚጻረር አይሆንም ወይ? ከተግባራዊነቱ አንጻር ምን ያህል ኡነትነት አለው የሚል ጥያቄ እና
በጣም ጥሩ እናመሰግናለን። ይሄን አጠቃለው ቀድሙ ጥያቄ ጋራ ይመልሱልን።
ምናልባትም ተያይዞ
አጠራርገ
በጣም ተመሳሳይ ጥያቄ ነውና ወያኔ ከ25 አመት በፊትም ስርዓቱን ሲይዝ መጀመሪያ በብሔር ተደራይተን ብሔር የብሔራችን ማንነት ካስጠበቅን በኋላ አገራዊ ፋይዳ ላይ እንመጣለን የሚል አጀንዳና አይዞ ነበር የተነሳውና እስካሁን ተግባራዊ አልሆነም። ዳግማዊ መሐድስ ለዚህ አይነት ሁኔታዎች የሚሰጣቸው ማዝ ምንድነው
ማረጋጋጫዎች
አሉ ወይ የሚል ጥያቄ ካለ
እንግዲህ ሶስት ታጣቂ ጥያቄዎች ናቸው እርሱ
ባንተም ጀምር ለምሳሌ ወያኔ እንደዛ ብሎ ቢናገር ማኒፌስቶ ግን እንደዛ አይደለም የሚለው። ማኒፌስቶ የሚለው የኛን ህልውና እንደምንፈልገው የትግራይ የበላይነት ለማምጣት አማራው ኢትዮጵያን እንደማገር ሆኖ ያዘው እሱ ስለሆነ እሱን እንመታለን ብለው ማኒፌስቶ አውጥቶ አማራን ለማጥፋት አማራው ካልጠፋ የትግራይ የበላይነት የትግራይ ፍላጎት እውን ሊሆን አይችልም ብለው የተነሱ ናቸው። ዳግማዊ መሐድ ግን እንደዛ አይደለም። የትግሬ ፋሽዝምን አስቁመን በሚከተለው ኢትዮጵያዊ ስለሆን ከቀረው ኢትዮጵያ ጋር ሆነን ኢትዮጵያን ዲሞክራቲክ ወደሆነ ስርዓት እንለውጣለን ነው ሲጀምርም ጽንሰ ሐሳቡም ይሄ ነው የዳግማዊ መሐድ። አዎ እና ግልጽ ነው ነገሩ አንዱ ስለሆነ ለተኛ ደግሞ አማራው በኢትዮጵያዊነቱ ታምቶም አይታወቅ ታሪክም የለውም። ሁሉ ጊዜ ለኢትዮጵያ ነው እንጂ የደማው የሞተው አጥንቱን የከሰከሰው ኢትዮጵያን ከመፍጠር ጀምሮ ከወራሪዎች ከማዳን ጭምር ሌሎች አልተሳተፉም አይደለም። ስለማራው ስለማወራ ነው እንጂ ሌሎችም ትልቅ ሮል ተጫውተዋል። ምን ጥያቄ አለው? ግን ወያኔ በሚለው እንኳን ተነስተን አማራው ትልቁን ድርሻ እንደደረሰው ታያለህ። ምክንያቱም ጠላት አርጎ የተነሳው አማራው ነው። ምክንያት አለው በኢትዮጵያ የሚቆረቆር ለኢትዮጵያ የሞተ ወደፊትም እንሞታለን ብሎ የሚሄድ አማራው ነው። ለራሱ ኢንተረስት እንደቀሩት የኔን አካባቢ ማልማት አለብኝ ሳይል እንዲህ አይነት ችግር መጥቷል ተነስ ሲባል እየተነሳ አጥንቱን የሚከሰክስ ደሙን የሚያፈስ አማራ ነው። ስለዚህ ይሄን አማራ መታለሁ የሚለው ነገር ሁሉ ራሱ ስትመለከተው በኢትዮጵያዊነቱ ነው። ስለዚህ አማራው በኢትዮጵያዊነቱ በታሪክ አይከሰስም። አሁንም ያለነው አማሮች ምንለው በኢትዮጵያዊነታችን እየመታችሁ ነው ለምንድን ነው አቁሙልን ብንል የሚደርስ ሌላ ቢኖራው የወንድሜ ጥያቄ ራሱ እዛው ስነ ያለው ሌሎች እኮ እሱ እንደሚለው በኢትዮጵያዊነት ተነስተው አማራውን ከልቂት ማዳን የሚቻልበት ሁኔታ ቢኖር ኖሮ አማራው በአማራነቱ የሚደረጅበት ምክንያት የለም። አማራው እኮ አልቋል እኮ ባለፉት 40 ምናምን አመት እንደ አማራ ያለቀ የለም እኮ ለተሻለ ስርዓት በማሰብ ተሰውቷል። ያማራ ወጣት በሙሉ አልቋል እኮ ከምንድነው እንደ 60s ጀምሮ ያለው ንቅናቄ እስካሁን ድረስ ያለው ያለቀው ሌላውም ሞቷል ግን አማራው አልቋል። እንዛ የሚያሳዝነው ግን ጎጠኞች ያንን ስርዓት ለመጣል ያንን ንቅናቄ ሲስተም ለማሻሻል የሚለውን ንቅናቄ ተጠቅመው ወደ ጎጠኝነታቸው ሄደው እነሱ ዶሚኔት አድርገው ይሄው አሁን ያለው ስርዓት ውስጥ ገባን። እንጃለዛኮ አማራው በፍላጎቱ ቢሄን ኖሮ ወደ ተሻለ ሲስተም የፊውዳል ሲስተሙን ወደ ተሻለ ሲስተም ለመነወጥ ነው ጥረት የተደረገው እንጂ ጸረ ኢትዮጵያ ሆኖ ወይንም ደግሞ ማፓውጥቶ ኖ ኢትዮጵያ እኛ አንፈልጋትም የአማራ መንግስት ነው እናቆማለን የሚል ውስጥ ገብቶ ማያቀም አሁንም አንገባም እና ከቀሩት ጋር ሆኖ መዳን አይቻልም የሚለው ያለፉት 25 አመታት ምስክር ናቸው እሱ እንዳልሆነ። በኢትዮጵያ በጎጠኝነት ስለተያዘች ለህዝቧ ለራሷ ህዝብ መቆም አልቻለችም። በአዘ ሲስተም የጎጠኛ ሲስተም ስለሆነ ያለው የትግራይ የበላይነትን የሚያሰምር እንጂ የሌሎችን መብት የሚያስጠብቅ ስርዓት አይደለም ያለው። ስለዚህ አማራው በጣም በማለቅ ላይ ያለው አንደኛ በጂኦግራፊክ አቀማመጡ ምክንያት ከትግራይ ጎረቤት በመሆኑ ለመሬት ያለው በመሆኑ ከሌሎቹ ጋር ሲወዳደር መጠነ ሰፊ የሆነ የህዝብ ማለቅና የንብረት መወሰድ የመሳደድ የመዋከብ የደረሰው በአማራው ላይ ነው በሌሎቹም ላይ ደርሷል። ግን የአማራው ጋር ሲወዳደር ይሄው እኮ መንግስት ራሱ የግዛት የወያኔ ግዛት ሪፖርት ባረገው ቀደም እንዳልነው 2.4 ሚሊዮን እኮ ቀልድ እኮ አይደለም 2.2 ሺህ ምናምን ማለት እኮ አይደለም 2.4 ሚሊዮን አማራዎች ወለዋል ወዴት ሄዱ ብሎ ነው የጠየቁት። እንዴ እኛ እንነግራቸዋለን ገደሏቸው ገደሏቸው ከዛ የበለጠ ነው ያለቀው። ስለዚህ አማራው መጠርጠር የለበትም። አማራው ኢትዮጵያዊ ነው። አሁንም የሚኖረው ስሩአውት በኢትዮጵያ መሬት ውስጥ ነው የሚኖረው። አማራው ለብቻው ማፕ ሰርቶ ባንዲራ ሰርቶ ልገንጠል አይልም። ምክንያቱም ኢትዮጵያ ሀገሩ ነች። ኢትዮጵያ ሀገሩ ነች። ግን የኔ ብቻ ነች ብሎ ደግሞ አይደለም የሚወስዳት። ሌሎችም ዜጎች አሉ። አብረን ሆነን ዲሞክራቲክ በሆነ ስርዓት ውስጥ መኖር እንችላለን ብሎ ይሄንን ሮል መጫወት የሚፈልግ ይሄን ሚና መጫወት የሚፈልግ ነገድ ቢኖር አማራው ነው። ሌሎችም አሉ። ውራጌውን ሰለ ለምሳሌ ውራጌ ማፕ ሰርቷል እንዴ? ወዴት ተገንጥዬ ኖራለሁ? አላለም አላለም። እና ውራጌ ለምሳሌ ወገናዊነት አለን ብለን ነው የምናስበው። እነዚህ አናስታዘር አናሰኛ ዘሮች የምትላቸው በአጠቃላይ ጎጠኞች እነሱን ውጣው መብታቸውን ሊያስከብሩላቸው የማይችሉ በሙሉ ከአማራው ጋር ሁሉ ጊዜ ታሪካዊ ምቾት አላቸው። ስለዚህ አማራው ተደራጅቶ ራሱን ማለት ከቻለ እነዚህ ሁሉ ዘሮች ወገኖች ናቸው ለአማራው ኢትዮጵያን መልሶ ለማቋቋምና ዲሞክራሲ ወደ ሆነ ስርዓት ለማሄድ እና አማራው ሪሊ ምንድነው የታሪክ ግንዛቤውን በመመልከት አማራው ከኢትዮጵያ ውጪ ምንም አይነት ቅጀት የለውም። እንደዚህ አይነት ነገር የለም። ማን ነው ባንዲራውን የሚጠቀመው? በኢትዮጵያዊነት ቆርጦ ነው። ማፕ ያልሰራው አማራው ኢትዮጵያ ነች ማፕ ብሎ ነው። ኢትዮጵያነች ማፔ ማለት እኮ ሌሎችን ዶሚኔት አደርጋለሁ አይደለም። ኖ እኔ ኢትዮጵያዊ ነኝ። ሌሎችም ኢትዮጵያውያኖች አሉ፣ ግን ዲሞክራቲካሊ ኮኤግዚስት አድርገን አብረን ማደግ እንችላለን። እዛ ውስጥ ነው ያለው አማራው።
እንግዲህ አቶ ተፈሪ ለሰጡን ማብራሪያ ከፍተኛ ምስጋና እናቀርባለን። ሰፋ ያሉ ብዙ ጥያቄዎች አሉ። ሆኖም ግን ከሰዓት እጥረት ምክንያት ለማቋረጥ ተገደናል። ግን ወደፊት ስለ ድርጅታችሁም ሆነ ስለ አማራው ትግል የወደፊት ራዕይና አላማ የት እንደደረሰ ምን እንደሚያልም እነዚህን ሁሉ ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። በመጨረሻ ግን ከመለያየታችን በፊት ወያኔን ለመጣል አጭር መልስ፣ ወያኔን ለመጣል ከሚታገሉ ኃይሎች በሙሉ ምክንያቱም የተለያዩ ድርጅቶች ሲናገሩ እንደምንሰማው የእናንተም ትናንት በስብሰባ ላይም ተገቸ እንዳዳመጥኩት ወያኔ ስልጣን ላይ እስካለ ድረስ የአማራው የኢትዮጵያ ብቻ ሳይሆን የአማራው ችግር ሊፈታ አይችልም ይላል። ታዲያ ይሄ ከሆነ ወያኔን ለመጣል የሚታገሉ ኃይሎች ጋራ ለምን ሌላው ቢቀር የታክቲካል ህብረት ለመፍጠር ትሞክራላችሁ ወይ? ለምን ሳትሞክሩ? ወደፊትም ቢሆን አጭር
ወደፊት ምንም ጥያቄም የለውም እንሞክራለን። አሁን ራሳችን ላይ ኮንሰንትሬት ትኩረት የሰጠነው ለሌላ ለምንም አይደለም። አማራው
በጣም ጥሩ
አልተደራጀም።
ሆሪዞንታል እንትን የላችሁ
ነው።
በጣም እናመሰግናለን።
ኢትዮጵያዊ ከሆኑ ድርጅቶች ጋር ዳግማዊ ማዕድ ጠብ የለውም ነው።
አድማጮቻችን እስካሁን ያዳመጣችሁት ከአቶ ተፈሪ ቸርነት የዳግማዊ ማዕድ ሊቀመንበር ጋር ነበር። እናመሰግናለን። ጌታዬ መልካም እድል እንመኝላችኋለን።
በጣም አመሰግናለሁ ወንድሜ። እንኳን አገኘን።
ጤና ይስጥልኝ አድማጮቻችን። ከሰዓት ጥረት አንጻር የዜና ሰዓታችን መጠበቅ አልቻልንም። ምናልባት ሰዓት ከተመቻቸልን ወደ መጨረሻ ላይ፣ ካልሆነም ደግሞ ከሰዓት ፕሮግራማችን በጀመርነው አዲስ ፕሮግራማችን ላይ የዜና ሰዓታችን ጠብቀን ዜና ወጃ ይኖረናልና ለተፈጠረው የጊዜ መጣበብ ይቅርታን ጠይቃለን። አሁን በፕሮግራማችን መሰረት ቀጥታ ወደ አንድሽ ፕሮግራም እናልፋለን። አብራችሁ ቆዩ።
አንደሽ ሆዱሜ ነው
ያለው
ኦፋ ብራው እንታይቶ ሆዱሜ ብራው ነው
ማይ ሪቨል ስሮክት
ኦኬ ኑዶ
ሙሊት በትረ
አፎ ቬቤታ ካናልዶ ኤረ ብራው ነው ሆዱሜ
ኤረ ኖት ፍሮም ማን ያረ
ነ ያስከፍሽ ከፓንዳ ሲዳን ደቦታ
አነ
ሁሉ አነ
ሁለቱን ነው ወይዚህ ነው ለኔ ኦኬ
ኑዶ ያው
ወጥ ነው አይ እረ ብሮ ደ
ኦኬ ሄ አንደሽ፣ እንግዲህ አድማጮቻችን ሰሞኑን ስዊድን ውስጥ የስዊድን ፓርላማ በዚህ አመት ያደረገውን የውጭ ጉዳይ ፖለቲካውን በተመለከተ የፖለቲካውን መስመር ውይይት በሚያደርግበት ጊዜ ውጭ ጉዳይ ሚኒስትሯ በተገኘችበት ስለ ዓለም የስዊድን የውጭ ፖለቲካ ውይይት ያደርጉ ነበር። በዚህ አጋጣሚ አንደሽ አስተርበሪ የተባለው የፓርላማው የሶሻል ዲሞክራት ፓርቲ አባልና ፓርላማው የውጭ ጉዳይ ንዑስ ኮሚቴ አባል ያቀረበው ሪፖርት ስለ ኢትዮጵያ ነበር። ኢትዮጵያ በከፋፋይ መንግስት ከፋፍለ ግዛውን በሚጠቀም ኃይል ህዝቡ እያለቀ መሆኑና በአማራው በኦሮሞው መገደል መታሰር የህዝቡ ጣ መሆኑን አስረግጦ ይሄን ነገር የስዊድን መንግስት በጥብቅ መከታተል አለበት ብሎ ነበር። ይሄን በተመለከተ ምንድነው ያልከው? የደረሰውስ ምንድነው ለማለት ዛሬ አጭር ጥያቄ እናቀርብላለን ብለነው ጠይቀው ነበር። ከኛ ጋር ይገኛል አንደሽ ብረታ ሸልቭ ኢኮርት ዋ ኤደ ሶማሄንት ኢሪክስዶገን ኦክ ዋ ኤደ ፎር ኡፕስቶንደል ሰሶማሸት ፖግሩንድ ኦፍ ዲታል ዋሽ ጉድ
ቴክኒክ ኦ ጉዶ ኢ ኡንስታስ ሀደ ቪ ኡትሪክስፖሊቲክ utrikespolitisk debatt i Sveriges riksdag. Det vill säga det är en debatt som pågår under mer eller mindre hela dagen och där riksdagens ledamöter och regeringen lyfter olika situationer, olika länder som berör Sverige, som har band till Sverige, olika saker. Och på den här debatten så är du fri att i princip lyfta upp de frågorna som du tycker är viktiga att lyfta upp. Och den här debatten den är väldigt viktig för den sker bara en gång per år. Det är där som man har under ganska fria former möjligheten att lyfta upp en fråga.
Och du hade ditt jättefråga vad jag förstår.
Ja, och då valde jag att i år fokusera enbart på Etiopien och Sveriges relation till Etiopien och vad som pågår. Sverige och Etiopien, vi har ju långa historiska band med varandra. Inte bara det att Etiopien är Sveriges första biståndsland, utan har ju varit utbyte mellan våra länder långt tidigare än så. Och jag valde att lyfta fram vad som händer i Etiopien i de olika regionerna. Hur man sätter folkgrupper och etniciteter mot varandra. Och att det är Sveriges uppgift och plikt att som goda vänner till Etiopien och Etiopiens folk att också då markera när sådana saker sker. För att det som sker nu är att regimen använder sig av en taktik som innebär att man söndrar och härskar. Man ställer människor och folk mot varandra. Och det är fel, för att i Etiopien så ska alla människor ha samma rättigheter och möjligheter. Reaktionerna på talet var oerhört stora, måste jag säga. Jag är väldigt tacksam till alla de som har hört av sig. Jag är väldigt tacksam till alla de som har delat anförandet. Jag tror att det är så att tillsammans kommer vi att lyckas sätta press på Etiopiens regim.
Okej. Får jag översätta vad du har sagt?
Ja, absolut.
Okej. እንግዲህ አንደሽን የጠየቅነው ምንድነው ባለፈው ሳምንት ያደረከው ፓርላማውስ ምንድነው የተደረገው ምንስ ደረሰ ብለን ለጠየቀው ጥያቄ የጠየቀው የመለሰው ምንድነው በአመት አንድ ጊዜ መንግስትና የፓርላማው ተወካዮች ስለ አገሪቷ የውጭ ፖለቲካ ምን አይነት መስመር እንደምንከተል በግልጽ ውይይት እናደርጋለን። ያንዳንዱ የፓርላማ አባል የሚፈልገውንና የልቡ የሆነውን ጥያቄ ለመንግስት በቀጥታ ለውጭ ጉዳይ ሚኒስትሯና ለመንግስት ባለስልጣኖች በሙሉ በፓርላማ ውስጥ ያቀርባል። ይሄ በአመት አንድ የሚገኝ ድል ስለሆነ ሁሉም የፓርላማ አባል የልቡ የሚወደውን ጥያቄ ይዞ ይቀርባል። እኔ ኢትዮጵያ ስለሆነች የኔ ባሁኑ ጊዜ ያለው ሁኔታ ስለሆነ የኔ ልብ ጥያቄ እሱን አንስቼ ነበር። ምንድነው ያልከው ላልነው የመለሰው ምንድነው? ያ በስልጣን ላይ ያለው መንግስት በመጀመሪያ ደረጃ የኢትዮጵያና የስዊድን ግንኙነት የቆየ ግንኙነት መሆኑን ገልጬ በእርዳታ ብቻ የተወሰነ ሳይሆን በችግር ጊዜ በጦርነት ጊዜ ሁሉ የኢትዮጵያ ያደረሰች ማን ነው ስዊድን ለኢትዮጵያ ያደረሰች መሆኑን ሁሉን ነገር ከገለጽኩ በኋላ በአሁኑ ጊዜ ኢትዮጵያ ውስጥ ያለው መንግስት ከፋፍለ ግዛው የሚለውን ፖሊሲ በመጠቀም አንዱን ህዝብ ከሌላው ህዝብ ጋር ያጋጫ፣ አንዱን ዜጋ አንዱን ጎሳ ከሌላው ጋር ያጋጨ ስልጣኑን ለመቆየት የሚታገል መሆኑን በመጥቀስ ህዝብ እየተገደለ እየታረደ እስር ቤት እየተወረወረ መሆኑን ገልጬ ይሄንን የስዊድን መንግስት ተጽኖ ማድረግ አለብን ብዬ ነው የተናገርኩት። ይሄን በተመለከተ በጣም እጅግ በጣም ያስደሰተኝና ያኮራኝ ኢትዮጵያኖች ከተለያዩ ቦታዎች የድጋፍ ደብዳቤያቸውንና መልእክታቸውን አስተላልፈውልኛል። ይሄ በጣም አክብሮቶኛል። ወደፊት ደግሞ በህብረት ይሄንን ያነሳነውን ጥያቄ በመንግስት ላይ ተጽኖ አድርገን የኢትዮጵያ መንግስት ላይ ተጽኖ ያደርጋል ብዬ ጽኑ እምነት አለኝ ነው የሚለው። Du sa att du fick stöd från etiopier, från alla hörn. Men har du fått några som var emot ditt tal? Eventuellt?
Ja.
Eller alla var glada?
Alltså, det är ju jag kan säga så här, jag har aldrig varit med om så många glada reaktioner.
Okay.
Jag berättade för en kollega till mig i riksdagen att jag hade fått hundratals brev på Facebook och via mail.
Okay.
Och hon sa, nej men oj, det är helt fruktansvärt. Hur hanterar du det? Jag sa, nej. Alltså 97% av dem är positiva.
Okay.
Det har nog aldrig hänt förut.
Okej. Men du fortsätter alltså det här. Vi får väl att prata om det vidare i framtiden. Och vi får hoppas att du lyckas få någon resultat.
Ja, alltså även svenska utrikesdepartement har då självklart noterat talet.
Okay.
Så att jag har innan fört upp Etiopien med svenska utrikesdepartementet. Men efter det här talet så har de skickat en signal. Det är de som nu, innan har det varit jag som har sagt till dem, nu har de sagt till mig att jag gärna kan komma och informera om vidare.
Okej. Du Anders, jag önskar dig lycka till och vi hörs.
Tack så mycket.
Tack själv. መጨረሻ ላይ ያለው ምንድነው? ምንድን ነው ሪአክሽኑ? ድጋፍ ብቻ ነው ተቃውሞ ማለላል ነው? በ100 97% ድጋፍ ነበርና ለጓደኞቼ ለፓርላማ ባላቾች ከመቶ ምናምን በላይ ደብዳቤ ደርሰኛል ስላቸው አረ ይሄማ በጣም ከባድ ነው እንዴት ትችላለህ ይሄንን ምክንያቱም እዚህ ሀገር የደረሰው ደብዳቤ በሙሉ የመንግስት ባለስልጣኖችም ሆነ የፓርላማ ሰዎች መመልከት አለባቸው እንዴት አርገ ይሄንን ትችላለህ ሲባል የመለስኩላቸው ምንድነው 97% ድጋፍ ስለነበረ 3% ነው ቢበዛ ያስቸገረኝ መልስ መስጠቱ ሌላው በሙሉ የድጋፍ ነበር ብያለሁ በሌላ በኩል በመንግስት ላይ ተመለከተ ይሄን ጥያቄ ያነሳውት ከዚህ በፊት እኔ ነበርኩኝ ለመንግስት ባለስልጣኖችና ለውጭ ጉዳይ ሚኒስቴር ማነሳው አሁን ግን የውጭ ጉዳይ ሚኒስቴር ራሱ እኔን ኮንታክት አድርጎ እኔ ሳይሆን እነሱ ኮንታክት አድርገውኝ ከዚህ ንግግር በኋላ ይሄን ነገር እንድቀጥልበትና ይሄን ነገር አንድ ልባት ላይ እንድናደርስ ጠይቀውኛል እተባበራቸዋለሁ ብያለሁ ነው የሚለው እንግዲህ ከሱ ጋር ወደፊት የት እንደደረሱ ለአድማጮቻችን እየተከታተልን እናቀርባለን ከኢትዮጵያ ድምጽ ሬዲዮ ጋራ መልካም ቆይታ እንመኝላችኋለን አድማጮቻችን ከዚህ በመከተል የሐዘን ማስተዋቂያ አለችን። ያቶ ብስራት መገርሳ የቀብር ስነ ስርዓት በመጪው 22 ፌብሩዋሪ በሄሊጋ ኮርሸት ካፔል ስኩክ ሽርኩ ጎደን ኤንሼዴ ከቀኑ 12 ሰዓት በፈረንጆች አቆጣጠር ወይም በኢትዮጵያኖች ሰዓት አቆጣጠር ከቀኑ 6 ሰዓት ይፈጸማል። በዚህ ስነ ስርዓት ላይ ኢትዮጵያኖች ወገኖቹ በቦታው ተገኝታችሁ የሐዘናችን ተካፋይ እንድትሆኑ ይላሉ መላው ቤተሰቡ። ከቀብሩ ስነ ስርዓት በኋላ በሃሉንዳ ፎልኬትስስ የቀብሩ ስነ ስርዓት ከተካሄደ በኋላ እዛ መገኘት ትችላላችሁ ይላሉ ቤተሰቦቹ በሙሉ። በሃሉንዳ ፎልኬትስስ ከቀብሩ ስነ ስርዓት በኋላ ሃሎ ጠና አስጥልኝ።
ጠና አስጥልኝ።
ጠና አስጥልን።
እስቲ እንግዲህ አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በዛሬው ዕለት የመጨረሻው ፕሮግራማችን የሚሆነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔዓለም እና እንዲሁም የሰራ ስደተኞች ማህበር በጋራ ያከናወኑት አንድ ትልቅ ስራ ነበር። እሱን በተመለከተ እስቲ የሁለቱ ድርጅቶች ተወካዮች የሚሉትን እንስማ። እስቲ ስማችሁን በመጀመሪያ አስተዋውቁልን።
አቶ ታምሩ ዮሐንስ ከቅዱስ መድኃኔዓለም ቤተክርስቲያን የሰበካ ጉባኤ።
ጤና ይስጥልኝ አቶ ታምሩ ዮሐንስ።
ጤና ይስጥልኝ። ባልደረባዬ ደግሞ ዶክተር ፍቃዱ ከበደ የደብረ ሰላም መድኃኔዓለም ቤተክርስቲያን የሰበካ ጉባኤ ጸሐፊ።
ጤና ይስጥልኝ ዶክተር ፍቃዱ።
ጤና ይስጥልኝ።
በዚህኛው በኩል ደግሞ የስደተኞች ማህበር ተወካዮች አላችሁ። እስቲ ራሳችሁን አስተዋውቁ።
ፍቅርተ ገብረመድን የኢትዮጵያ ስደተኞች ማህበር ጸሐፊ።
ጤና ይስጥልኝ ፍቅርተ። ኦኬ ምንድነው የሰራችሁት? በራሳችሁ አንደበት ግልጸት እስቲ ከስደተኛው ማህበር ልጀምርና ምንድነው ከመድኃኔዓለም ቤተክርስቲያን ጋር በህብረት የሰራችሁት ትልቅ ቁም ነገር እንዳለ ሰምተናል። እስቲ ስለሱ አጠራር ግለጽልን ፍቅርተ።
እሺ አመሰግናለሁ። የኢትዮጵያ ስደተኞች ማህበር ከመድኃኔዓለም ቤተክርስቲያን ጋር አንድ ስራ ሰርቷል። ያም ምንድነው አንድ እርዳታ ለማድረግ ስደተኛውን ለማገዝ የታሰበ ስራ ነበር። መጀመሪያ ከመድኃኔዓለም ነው ጥያቄውም ሁሉም ነገር የመጣልን። እኛም ያንን ተቀብለን እነሱ በሚፈልጉት መንገድ ቤተክርስቲያኗ በምትፈልገው ስደተኛ ማህበሩ በምን አይነት መንገድ ይጠቀማል፣ ምን ስራ ነው መስራት፣ እንዴት ነው የሚለውን ነገር ተነጋገርን። ያን ስራ በሶስት ክፍል ውስጥ ሰርተነዋል። ጥሩ ስራም ነበር። ማህበሩም ጥሩ ነገርን አግኝቷል ማለት ነው። እነሱም የፈቀዱልንን ነገር በስተመጨረሻ ላይ ለማግኘት ችለናል።
ምንድን ነው የሰራችሁት? ምንድን ነው የፈቀዱላችሁ? ምንድን ነው በመጨረሻ ላይ ያገኛችሁት?
የሰራነው ስራ ስደተኛውን በምን አይነት መንገድ ከማህበረሰቡ ጋር እናገናኘው የሚል ነበረ። እነሱ ያሰቡት መሰራት ያለበትን ስራ ትሬኒንግ በመስጠት በፊት እዚህ የነበሩት ሰዎች ጋር ያለንን ግንኙነት እንዴት ነው አሁን ለመጣው ሰው ያለውን ልምድ ለማቀራረብ ማለት ነው። ሁለተኛው ደግሞ ስደተኛው ቋንቋ ላይ ትርጉም ላይ የነበረው ችግር አለ በኢሚግሬሽን አካባቢ። ያ ነገር እንዴት ነው መፈታት የሚችለው የሚለውን ነገርም ባለሙያ በማምጣት ትሬኒንጉ ወይንም ደግሞ የነበራቸው ልምድ ተሰጥቶናል። ግን የማናቅ የነበረው መጀመሪያም ስደተኛው እጅ ከመስጠቱ በፊት አስተርጓሚ ማንን እንደሚፈልግ፣ እንደገናም ጠበቃ ማንን እንደሚፈልግ ማስመዝገብ እንደሚችል አውቀናል በዚህ አጋጣሚ ማለት ነው። ሶስተኛው የነበረው ደግሞ የኢትዮጵያን ባህልና ያው እንደ ጌት ጌዘር ፓርቲ ማዘጋጀት ነው። ያንን ዝግጅት ላይ በጥሩ በሆነ መንገድ አቅርበናል። ተዘጋጅተን ብዙም ሰው ተገኝቶልናል። መጨረሻ ላይ የተነገረልኝ ያሰቡት የነበረው ብር ነበር ለማህበሩ ያን ብር ተጥተውናል ማለት ነው።
ምን ልታደርጉበት ነው ያንን ብር?
አሁን ሁለት አይነት ነው። ማህበሩ የራሱ ኮሚቴዎች አሉት። የማህበሩ ራሱ አሁን ከዛ በኋላ ደግሞ ፕሮጀክት ኮሚቴ አለ። ያ ፕሮጀክት ኮሚቴ አዋቅረን ስራ እንትን ይላል። ይህ መሰራት ያለበት ነገር ራሱ ጥናት ያደርግና ጥናት ካቀረበ በኋላ ስራው ይጀመራል ማለት ነው። አሁን ፕሮጀክት ኮሚቴ የሚባል አለ። ያ ፕሮጀክት ኮሚቴው ነው ሊሰራ የታሰበው ማህበሩ ያሰበው ማለት ነው።
ልትሰሩ የምታስቡት ለማህበሩ አባላት የሚጠቅም ነው ማለት ነው?
ምንም ጥርጥር የለም።
በጣም ቆንጆ። እስቲ ወደ መድኃኒዓለም ቤተክርስቲያን ተወካዮች ልመለስና በእናንተ በኩል ይሄን ሐሳብ እንዴት ጀመራችሁት? አሁን እንግዲህ እህታችን የስደተኛው ማህበር ተወካይ እንዳለችው ከነሱ ነው የመጣው ብላናለች። እንዴት አሰባችሁት የኢትዮጵያ ስደተኞችን ማህበር አባላት ለመርዳት? በምን ምክንያት ተነሳሳችሁ?
እንግዲህ በጣም ጥሩ ጥያቄ ነው። በመጀመሪያ የስዊድን መንግስት ነው ይህንን ሐሳብ ያመጣው። ለተለያዩ ተቋማት የእርዳታ ፈንድ ሲያደርግ እኛም የኢትዮጵያ ቤተክርስቲያን ኢትዮጵያን ስደተኞች አሉን በሚል ጥያቄ ያቀረብን እና የተወሰነ ባጀት ፈቀዱልን። በዛ ምክንያት እንግዲህ ለስቶኮልም፣ ለጎተንበርግ እና ለሉንድ ስደተኞችን በማሰባሰብ እንድንሰራ በሰበካ ጉባኤው አዋቅረን የመጀመሪያው በሉንዶች የተወሰነ ፐርሰንት እንዲሰሩም በእነሱ በኩል የተሰራም ስራ አለ፣ ገንዘብም ልከናል። በጎተንበርግ በኩል ግን ብዙ የስራ መደራረብ ስለነበረባቸው ብዙ ነገር አልተደረገም። ስለዚህ ያንን ወደ ስቶኮልም አጠቃለን። የኢትዮጵያ የሀገራችንን ልጆች ማለት ነው። ስደተኛ የሚለውን ቃል መናገር ትንሽ አልፈልግም። እኔም ስደተኛ ስለሆንኩኝ ፍቃድ ለሌላቸው ልጆች አሰባስበን በእንዴት አይነት መንገድ ነው ይህንን ልንሰራ የምንችለው በሚል ፕላን ነደፍን። ቅድም ፍቅርተ እንደጠቀሰችው በዛ አይነት መንገድ ነው የተካሄደ። እንደ አጠር ጠቅለን ለማድረግ ነው።
ዶክተር ፈቃደ ምን እንዲሰሩ ነው የምትፈልጉት? በእናንተ እንደናንተ ቢሆን ምን አይነት ስራ ለፍቃድ ለሌላቸው ስደተኞች እንዲሰራ ትፈልጋላችሁ በዚህ በፕሮጀክት?
እሺ፣ አመሰግናለሁ ወይዘሮ ፍቅርተም። አቶ ታምሩም እንደገለጹት ያው መጀመሪያ ፍቃድ ለሌላቸው ኢትዮጵያን ወገኖቻችን መድረስ አለብን። እንዴት አድርገን ባህሉን እናሳውቃለን? እንዴት አድርገን እዚህ ሲመጡ ከሌላው ማህበረሰብ ጋራ ይተዋወቃሉ? የነጩንም ማህበረሰብ የካልቸር ግጭት እንዳይኖር የፕሮጀክት ነደፍን ባለው በጀት ገንዘቡን ብዙ ገንዘብ አይደለም፣ የስታርት ገንዘብ ስለሆነ ያገኘነው የነበረው 200,000 ክራውን ነው። 50,000 ክራውንን ወደ ሉንድ ልከነው ነበር። የሉንድ አካባቢ ብዙ ኢትዮጵያን የፍቃድ የሌላቸው ላሉ ለነሱ 50,000 ክራውን ልከን ቀሪው 150,000 ነው ይዘን ይሄን ፕሮጀክት የነደፍ ነው። ቀደም ወይዘሮ ፍቅርተ እንዳለችው የመጀመሪያውን ያደረግነው እዚህ ሀገር ያሉ በእውቀታቸውም ችሎታ ያላቸው ኢንተግሬሽንን በተመለከተ ባህልን በተመለከተ ለማስተማር ተብሎ የአንድ ቀን ፕሮግራም ወጣ። በዛ ላይ 2 አስተማሪዎች ነበሩ። ከስደተኛው ማህበርም ከቤተክርስቲያኑም 2 መምህራኖች ሆነው የአንድ ቀን ኮርስ ተሰጥቷል። በዛውም ብዙ ተሳታፊዎች ነበሩ። ያንንም አስመልክቶ በ2ኛው ቀን የአንዳንድ የኮምፒውተር ቤዚክ የሆነ እውቀት እንዲያገኙ እሱም ተነድፎ ነበር። ቅድም ወይዘሮ ፍቅርተ እንዳለችው በተለይ ችግር ያለባቸው በትርጉም በኩል ስለሆነ ያንን የትርጉም ሁኔታ እንዴት አርገን ሊቀጭ ይችላል ወደፊት በሚለው እዚህ ሀገር ከሚኖሩ የትርጉም ማህበር ወይም በትርጉም ከሚሰራ ሰው ግንኙነት ተደርጎ እሱ ያለውን ችግር እና አያ የግማሽ ቀን ኮርስ ሰጥቷቸዋል። ያለውን ችግር ከነሱም አግኝቷል ማለት ነው። ከዛ በኋላ የመጨረሻው ወይም ሶስተኛው የህግ ባለሙያ በቦታው አስመጥተን እያንዳንዱ ፍቃድ የሌለው ኢትዮጵያዊ በግሉ ያለበትንም በአጠቃላይ በሀገሪቷ ውስጥ ያለውንም ችግር ከህግ ባለሙያ ጋር እንዲወያዩ አድርገናል። የመጨረሻው የሆነው እዚህ ሀገር ለብዙ ዓመታት የኖሩ ኢትዮጵያኖች ጋራ አዲስ የመጣው ማህበረሰብ እንዲተዋወቅና እንዲገናኝ በማድረግ በራሳችን ከመድኃኒዓለም በተገኘ ቦታ አንድ ምሽት አድርገናል። አሁን እዛ ላይ ቀደም ወይዘሮ ፍቅር እንዳለችው ገንዘቡን ብዙውን ቤተክርስቲያኑ ወይም ስደተኛ ማህበሩ ያወጣውን ገንዘብ ነው ለነሱ የሰጠ ነው። ምክንያቱም እኛ ገንዘቡ ለአዳራሽ አልከፈልንም። ያንን የአዳራሹን በሙሉ ያው ራሳችን ችለነዋል። የመጨረሻ ሎካል የተከራየንበትንም ያው ቤተክርስቲያኑ ነው የቻለው። ስለዚህ በካሽ የነበረውን ገንዘቡን ሶስት አራተኛውን እነሱም ስላወጡ ሻይ ቡና አለ፣ ትራንስፖርት አለ። ያን ወጪ ነው ለነሱ የተውንላቸው እንጂ ሌላ አይነት ነገር አይደለም። ያው ቤተክርስቲያኑ የራሱ ብዙውን ገንዘብ ራሱ ከራሱ አካውንት ያው ያለውን ሻይም ቡና ምሳም ሁሉም እየተበላ ነበር። የቀን ሙሉ ኮርስ ስለነበረ ነው። ይሄ የመጀመሪያው በዚህ አልፏል። ወደፊቱም እንግዲህ እቅድ አለ። እንደገና ከዚህ ከኢትዮጵያኖቹ ጋራ ቤተክርስቲያኑ አብሮ ሊሰራ ያስበው ወደፊት እቅድ አለ። ባጭሩ ይህን ይመስላል። ጊዜ ቃል ወሰንበት
ፍቅርተ፣ ወደፊት ምን ለመስራት አስባችኋል? የዚህ የመድኃኒዓለም ቤተክርስቲያን የፕሮጀክት ስራስ አርኪ ነበር ለእናንተ አጥጋቢ ነበር? ወደፊትስ ምን አይነት ስራ ከቤተ ክርስቲያኑ ጋር ልትሰሩ ታስራላችሁ?
በጣም አርኪ ነበር ለኛ። እንደ መጀመሪያም ጥሩ ነገር ነው እየሰራ ነው ብለን ነው የምናስበው። ሁለተኛው ደግሞ አሁን በ2017 የሚሰራ በጀት የሚሰራ አለ። ያን በጀት ቀድመውም ያንን ትሬኒንግ ቀድመውም ልከውልናል። ያንን እያየነው እና እየተነጋገርንበት ነው። መቼና እንዴት እንደሚጀመር ደግሞ ያው ያሳውቁናል። እንግዲህ ተስፋ አደርጋለሁ በቅርብ እንደሚጀመር ያኛውም የ2017ቱ።
ምንድን ነው ለመስራት ያሰባችሁት? ምን አይነት
አሁን እንግዲህ በሁለት አይነት መንገድ ነው እኛ እቅድ አውጥተናል። ግን እኛ ያወጣነው ሳይሆን መጀመሪያ ላይ እንደነገርኩ ፕሮጀክት ኮሚቴ ለማዋቀር አስበናል። የተዋቀረም አለ። ያንን እነሱ እንዲያጠኑት ነው። አንደኛው ይሄ ወረቀት በሌላቸው ጥሩ ነገር ይዘው ጥሩ ዶክመንቶችን ይዘው ግን ገንዘብ ሳይኖራቸው ቁጭ አሉ አሉ። እንግዲህ እርግጠኛም መሆን አልችልም። ሌላም ስራ ሌላም ቀጣይነት አትራፊነትም ያለው ሊኖር ለመስራትም እያሰብን ነው። ያ ጥናት ከተደረገ በኋላ ኢሚግሬሽን የሚገቡበትና ፍቃድን ማግኘት የሚቻሉበትን ነገር ለማመቻቸት ነው አንደኛ።
ኦኬ። ሁለተኛው
ግን ያው ትርፍ የሚገኝበትን ነገር ራሱ ስራ ተሰርቶ የሚያተርፍ ስራ ለመስራት ነው ያሰብነው። አዳራሽ ሎካልም ነገር ሎካልም የኢትዮጵያኖች
ማለት ራሱን ድርጅቱ ራሱን እንዲችል ለማለት ነው።
አዎ፣ ራሱ ድርጅቱ ራሱን የሚችልበትን ነገር።
ኦኬ።
ሎካልም የኢትዮጵያኖች መሰብሰቢያም ሎካልም ነገር ካገኘ እሱንም ለመከራየት እቅድ አለ።
ትርፍ ስትይ የንግድ አይነት ትርፍ ሳይሆን ድርጅቱ
እንደዛ ነው። ሎካል
ኦኬ ኦኬ የተላዩ ስራዎችን ለመስራት በራሱ መንከሳከስ እንዲችል ያደርጉ የሚችሉትን የቁሳቁስና የኢኮኖሚ እንትኖች እንዲያገኝ ለማድረግ ማለትሽ ነው?
አዎ
በጣም ጥሩ። እንግዲህ ቤተክርስቲያኑ ወደፊትም እንዲህ አይነት ጥሩ የሆነ ሸጋን ማለት ይችላል ቅዱስ የተቀደሰ ስራ እንደሚሰራ ተስፋ እናደርጋለን። ምን ታስባላችሁ በቤተክርስቲያኑ በኩል እንደዚህ አይነቱን ስራ ለመቀጠል?
በእውነት መቼም ብዙ ለመናገር እንደው ጊዜው ያጥራል እንጂ በእውነት እነዚህ ልጆች አሁን ይሄንን የሚያንቀሳቅሱት በጣም ብዙ ችሎታ ያላቸው ብዙ ከጥ በአዲስ አበባም በትምህርትም ቢሆን ብዙ ከፍተኛ ግራጁዌት ያደረጉ ልጆች ናቸው እና ይህ ለዚህ ለስደተኛው ማህበር ብቻ ሳይሆን ለኢትዮጵያ ኮሚኒቲ ወደፊት ብዙ ነገር ሊሰሩ የሚችሉ ልጆች ናቸው። በእውነት አብረናቸው ስንሰራ ከጠበቅነው በላይ ነው ያገኘነው። ችሎታቸው የተለየ ነው። ስለዚህ እንደዚህ አይነት ኢትዮጵያዊ ወንድምና እህቶች እዚያው ማፍራታችን በጣም ትልቅ ነው። በዚህ አጋጣሚ ማሳሰብ የሚፈልገው ብፁዕ አባታችን ትልቅ ትኩረት ነው የሰጡት ተክላላው የስደተኞችን ጉዳይና ስለዚህ በርትተን እንድንሰራበት ትልቅ መመሪያ ነው የሰጡት። ወደፊትም በቀጣይነት እንግዲህ ከተለያዩ ተቋማት በምናገኘው አጋጣሚ እንደዚህ አይነት እርዳታዎችን እየፈለግን በቤተክርስቲያኑ ስም ወንድሞቻችንና እህቶቻችን ወደ ተሻለ ህይወትና ፍቃዳቸውን የሚያገኙበትን መንገድ ቤተክርስቲያኗ ለማስተካከል ትሞክራለች።
እንግዲህ እንግዶቼ ከኢትዮጵያ መድኃኔዓለም ቤተክርስቲያንና ከኢትዮጵያ ስደተኞች ማህበር ለመጣችሁት በስልክ መግለጫ ለሰጣችሁን ከፍ ያለ ምስጋናችንን እያቀረብን የኢትዮጵያ ድምጽ ሬዲዮ ወደፊት ለምትሰሩት ስራ መልካም እድልና ሰክሰስ ይመኝላችኋል። ጤና ይስጥልን። መልካም ቀን።
አሜን። ጤና ይስጥልን። መልካም ቀን ለእናንተ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ የበረከት ጥሪ እሁድ የካቲት 19 2009 ወይም ፌብሩዋሪ 26 2017 የሶሎንቶና ደብረ ቅዱሳን ቅድስት ማርያም አቡነ ተክለ ሃይማኖት አቡነ አረጋዊ ቀድሞ ከነበረበት ህንጻ ቤተክርስቲያን ለቆ ወደ አዲሱ ህንጻ ቤተክርስቲያን ይዛወራል። እግዚአብሔር ሰማያትን ሰራ፣ ምስጋናና ውበት በፊቱ ነው፣ ቅድስናና ግርማ በመቅደሱ ውስጥ ናቸው። ቅዱሳንን የሚቀድስ ቅዱሰ ቅዱሳን እግዚአብሔር በዚች በከበረች ሰንበት በጾሙ በሁለተኛው እሁድ ቅድስት ሊቀድሰንና ሊባርከን እነሆ ፈቃዱ የሆነ እግዚአብሔር በቤቱ ጠርቶናል። በዚህ ዕለት በዘመናችን እንደ እንቁ የምናያቸው የበረከትና የፍቅር አባት የሆኑት ብፁዕ አቡነ ኤልያስ ሊቀ ጳጳስ፣ የመላው አውሮፓና የምስራቅ አፍሪካ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል አዲሱን ህንጻ ቤተ ክርስቲያንን ባርከው በእለቱ ቅዳሴ ቤቱ ይከብራል። ታቦታቱን በታላቅ ድምቀት ወደ ቤተ መቅደሱ ይገባሉ። ስለዚህ ምእመናን ሁላችሁ በቦታው ተገኝታችሁ እንድትባረኩና እንድትቀደሱ በድንግል ማርያም በአቡነ ተክለ ሃይማኖት አቡነ አረጋዊ ስም ቤተ ክርስቲያን አክብራ ጠርታችኋለች። በመጽሐፍ ለበረከት ሁን እንደተባለ የበረከቱ ተሳታፊ እንድትሆኑ ተጋብዛችኋል። አድራሻ ሶሎንቶና ቬገን 19። እግዚአብሔር አምላክ በሰላም ጠብቆ ለዚያች ዕለት ለመቀደስና ለመባረክ ያብቃን። የደብሩ አስተዳደር ሰበካ ጉባኤ ጽፈት ቤት
ማርች 5 ጀምሮ ደግሞ የሬዲዮናችን ስርጭት በሰዓት ቀያሪ እንዳለ
ከ14 ሰዓት ጀምሮ ከማርች 5 2017 ጀምሮ እስከ ዛሬ ከጧቱ 4 ሰዓት እስከ 6 ሰዓት የምናረጋውን በኢትዮጵያ አቆጣጠር ማለት ነው ከሰዓት ከቀኑ 8 ሰዓት እስከ 16 ተኩል ግማይ ሰዓት ጨምረንበታል። እንግዲህ እየተዘጋጀን ነው አድማጮቻችን ይሄንን ፕሮግራም እንዲለማመዱት በማለት በየሳምንቱ እስከ ማርች 5 ድረስ ከ14 ሰዓት እስከ 16 ሰዓት ተኩል የቴስት የሙከራ
ሃፒ አወር
ፕሮግራም አወር አለን። በዛ ሃፒ አወር ላይ ሰዎች እየደወሉ የሚፈልጉት ሙዚቃ ካለ አስተያየት ካላችሁ ሃፒ አወር ነው ሁለተኛ ሃፒ አወር። ማርች 5 ላይ ግን የጧቱ ፕሮግራም ይቆምና ኮምፕሊትሊ የከሰዓቱ ፕሮግራም ይጀምራል።
ያው እንግዲህ በዚሁም አያይዘን የዜና ወጃጀ ሰዓታችን ዛሬ መጠበቅ አልቻልንም በተፈጠረው ጊዜ መጣበብ ምክንያትና በሰዓቱ በከሰዓቱ የስርጭት ጊዜያችን የዜና ወጃችንን ሰዓት ጠብቀን ለማቅረብ እንደምናቀርብ ለአድማጮቻችን ካሁኑ ለመጠቆም እንወዳለን። እንግዲህ ለዛሬ ያልናቸው ዝግጅቶችን ከሞላ ጎደል አሰምተናል።
በዚህ አጋጣሚ የዜናውን ፕሮግራም ለማድረግ ያሰብነው ልክ 9 ሰዓት ላይ ነው ሙሉ ሰዓት ላይ 9 ሰዓት ላይ። ስለዚህ የዛሬው የከሰዓት በኋላ ፕሮግራም ላይ ልክ ከቀኑ 9 ሰዓት ላይ 15 ሰዓት ዜናው ይሰማል። ወደፊትም ከማርች 5 ጀምሮ ዜናው የሚተላለፈው ከቀኑ 9 ሰዓት ላይ ይሆናል ወይም 15 ሰዓት ላይ ይሆናል። እንግዲህ አድማጮቻችን በሚቀጥለው ማርች 5 ከሰዓት በኋላ ፕሮግራማችን እንደሚጀምር ደጋግመን ገልጸናል። እናንተም እንግዲህ ያን ፕሮግራም እንደምትከታተሉ ባለሙሉ ተስፋ አለን። እስከዛው ድረስ ግን ያው እሁድ እስከ ማርች 5 ድረስ ጧት ከራሳስ ከስብሳት እናስተላልፋለን። በተጨማሪ የቴስት የሙከራ ፕሮግራም መብራት ምንድነው ያልከው የሃፒ አወር
ሃፒ አወር ነሳ ሙከራ ጊዜ ነው። ስለዚህ ያው የህግ እንትን የለውምና ሰዎች ሙዚቃ ከፈለጉ ሐሳብም ካላቸው ያው ሙከራ ሰዓት ነው ሰዎችም እንዲለምዱት የማለማመጃ ጊዜያችን ነው ማለት ነው።
በዚህ ላይ ደግሞ አዳዲሶቹ ቴክኒሽያኖቻችን በዛ ያሉ አስተምረናል። እነሱም ቴክኒካቸውን ፈተናውን እስኪያልቁ ድረስ የሚለማመዱበት ነው ከአንድ መሪ ቴክኒሽያን ጋራ። እና አድማጮች እንግዲህ የደወላቸው አስተያየት ስጧቸው ስለ ፕሮግራማቸው ስለ እንዴት እንደሚያስተላልፉ ስለ ቴክኒኩ እንዲሻሻሉ ማለት ነው። እንግዲህ
እናም ያው 30 ደቂቃ ጭማሪ እንዳለን
አልክ ነው ከ14 ሰዓት እስከ 16 ሰዓት ተኩል አድርገናል ግማይ ሰዓት ጨምረናል።
አሁን ብዙ ጊዜ አንዳንድ ኢንተርቪው ላይ ሰዓት አጥረ ምናምን የሚለው እንትን አለ እና ሌላው ደግሞ የተረሳው ዛሬ ያው የሁር ጨዋታ የብሩክ በረከት የተዘጋጀው እንትን ነበረ ያው
ከሚቀጥለው
ሳምንት ይዘጋጃል።
በጣም ጥሩ። እንግዲህ አድማጮቻችን ለዛሬ የነበረን ፕሮግራም የነበሩን ፕሮግራሞች ይሄን ይመስላሉ። በሚቀጥለው ሳምንት በሰላም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ እንላለን። ጤና ይስጥልን። Shepherd, darling, can shepherd, darling, let you like me too.
Yeah.